piano. ይህ በስቶኮልም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቶኮልም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ንጋት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀምራ።
የልጅነት ጓደኛዬ ነው። በልጅነታችን ሁሉን ነገር አብረን አሳልፈናል። የአንድ ሰፈር ልጆች ከመሆናችን በተጨማሪ እስከ ከፍተኛ ሁለተኛ ደረጃ ድረስ በአንድ ትምህርት ቤት አልፎ ተርፎ በአንድ ክፍል እየተመደብን ስለተማርን በልጅነትና በወጣትነት ጊዜ የሚደረገውን መጥፎውንም ጥሩውንም አብረን አሳልፈናል። ከዚህ አብሮ አደጌ ጋር ለትምህርት ወደ ውጭ ከተላኩበት ጊዜ ጀምሮ ተለያይተን ብዙ ጊዜ ተጠፋፍተን ነበር። እንዳውም የዛሬ 10 ዓመት ገደማ አላስቸኳይ ጉዳይ አገር ቤት ላጭር ጊዜ በሄድኩበት ጊዜ ይህንን ጓደኛዬን ፈልጌ ለማግኘት ሞክሬ አገር ለቆ ወጥቷል፣ የት እንዳለም አይታወቅ ተብዬ ነበር። ታዲያ ይህ ጓደኛዬ ከሀገር ወጥቶ ውቅያኖስ አቋርጦ ባህር ማዶ በመጓዝ ወደ አሜሪካ ገብቶ ኖሯል። በተራው እሱ ደግሞ ለጉብኝት ሀገሩ ይገባና እሱም እኔ የት እንዳለሁ ሊያጠያይቅ የት እንዳለሁ ሲያጠያይቅ የት እንዳለሁ እንዴት ልገኝ እንደምችል ይነገረውና አንድ ቀን ሳላስበው በድንገት በቫይበር ያገኘኛል። በህይወት ይኑር አይኑር የማላውቀው ሰው ከስንት ዓመት በኋላ በስልክ ሲያገኘኝ ከመገረሜ የተነሳ ሊሆን አይችልም እያልኩ ለማመን ቸግሮኝ ነበር። ሆኖም እሱ መሆኑን ካረጋገጥኩ በኋላ የልጅነት ትዝታዎቻችንን አንስተን ስናነሳ ስንጥል ከቆየን በኋላ አሁን ስላለንበት ሁኔታ፣ ስለ ግል ህይወታችን፣ ስለ ድሮ ሰፈራችን፣ ስለ ሀገራችን ማውራት ጀመረን። ጓደኛዬ በቅርቡ አገር ቤት ሄዶ ያጋጠመውን ሲያጫውተኝ ያቺ ጥቁር ወይም አጭር ጠይም፣ ረጅም ቀጭን፣ ወፍራም አማራ፣ ኦሮሞ፣ ትግሬ፣ ጉራጌ፣ ወላይታ፣ ከምባታ ሳንል ሰው በመሆናችንን ብቻ ጓደኛሞች በመሆናችን ብቻ ደስ ሲለን የምንስቅባት፣ ሲከፋን የምናዝንባት፣ ስንጣላ የምንደባደብባት፣ ስንፈቃቀር የምንተቃቀፍባት፣ በአጠቃላይ ሁሉን ነገር በኢትዮጵያዊነታችን ብቻ በኩል ደረጃ የምንካፈልበት አገር መሆኗ ቀርቶ የብሔር ብሔረሰቦች እኩልነት ተከብሯል እያሉ ጧትና ማታ የሚለፍፉት ወገኖቻችን የብቻ መጨፈሪያ መሆኗን በአይኑ በብሌኑ ያየውን እንዲህ ሲል አጫወተኝ። አዲስ አበባ ለረፍት በሄድኩበት ጊዜ አንዱ የጥንት ጓደኛችን ጋብዞት 22 መዞሪያ አካባቢ የሚገኝ መዝናኛ ቤት ይዞት ይሄዳል። እዛ መዝናኛ ቤት ሲገባ ሰው ተፈትሾ ስለሚገባ እሱም ተፈትሾ ይገባና የሚላስ የሚቀመስ አዘው። ከዛ ከጥንት ጓደኛችን ጋር የጋራ ጓደኛችን ነው ከሱ ጋር ቁጭ ይላሉ። መዝናኛ ቤት በመሆኑ ያው ዘፈንና ጭፈራ የመዝናኛው አንዱ ክፍል በመሆኑ ይጨፈራል፣ ይዘፈናል። እንዳጋጣሚ ሆኖ የቤቱ ባለቤት የትግርኛ ተናጋሪ ወገናችን ቤት በመሆኑና በአብዛኛው እዛ መዝናኛ ቤት የሚመጡት የትግራይ ተናጋሪ ወገኖቻችን በመሆናቸው አልፎ አልፎ የሌሎች ብሔር ብሔረሰቦች ዘፈን ቢሰማም በአብዛኛው ግን የትግርኛ ዘፈን ነው የሚጨፈርበት። ይህ ሁሉ እንዳለ ሆኖ ጓደኛዬን እጅግ በጣም ያስደነገጠውና ይች አገር የማን ነች? እውነት ሁላችንም እኩል ነን? ብሎ ራሱን እንዲጠይቅ ያስገደደው የትግርኛ ዘፈኑ ጭፈራ ሞቅ ሲል ሁሉም ጨፋሪዎች ከወገባቸው ዝቅ ዝቅ እያሉ ዙሪያውን ቁጥጥ ብለው ሲጨፍሩ ያየው የመሳሪያ አይነትና ብዛት ነው። ለካ እዚያ የሚገቡት የትግርኛ ተናጋሪ ወገኖቻችን መሳሪያ ታጥቀው መግባት ስለሚፈቀድላቸው በዚያን ሰዓት ጨፍሩ የነበሩት በሙሉ ሽጉጥና አጫጭር መትረየስ ታጥቀው ኖሮ እየጨፈሩ ቁጥጥ ሲሉ የታጠቁት መሳሪያ በሙሉ አይኑን አፍጦ ጥርሱን አግጦ ብቅ ብቅ ብሎ አይቶታል። ነገሩ እጅግ በጣም ቢያስገርመውምና ቢያስደነግጠው ነገሩን አይቶ እንዳላየ በመሆን ከጥቂት ደቂቃ በኋላ በጣም እንደሚቸኩል አብሮ ለነበረው ያ የድሮ ጓደኛችን በመንገር እግሪ አውጭኝ አልኳለኝ። ለካስ ይህ የጥንት የጋራ ጓደኛችን አፍ አውጥቶ ሳይናገር በስራ ለማሳየት የፈለገው አሁን ማን በከተማችን አዛዥና ፈላጭ ቆራጭ እንደሆነ ሊያሳየው ፈልጎ ኖሯል። ጓደኛዬ ታዲያ ይህን ሲያጫውተኝ በጭንቅላቴ ውስጥ የመጣው የጆርጅ ኦርዌል አኒማል ፋርም የተባለውና በ1945 ዓመተ ምህረት የታተመው መጽሐፍ ሲሆን ጆርጅ ኦርዌል በዚህ መጽሐፉ ላይ ፈላጭ ቆራጮች እንዴት አድርገው ህዝብን በማጭበርበር በመዋሸትና በማስፈራራት ራሳቸውን ስልጣን ላይ እንደሚያቆዩና በእንስሳዎች እንደሚያቆዩና እንደሚጨቁኑ በእንስሳዎች አስመስሎ የሚያሳይበት መጽሐፍ ነው። ባጭሩ ታሪኩ እንዲህ ነው። ጌታቸው የሆነውን የፋርሙን ወይም የርሻውን ወይም የሚኖሩበትን ቤት ባለቤት የሆነውን ሰውዬ እንስሳዎች በኃይል ከስልጣን አስወርደው ያባረሩና ራሳቸውን ማስተዳደር ይጀምራሉ። ከእንስሳዎቹ መሃል ሁለት አሳማዎች ስልጣኑን ይይዙና አንድ ትልቅ ህግ ያወጣሉ። ህጉም የሚለው አብረው በሰላም ለመኖር እንዲችሉ እንስሳዎች በሙሉ እኩል ናቸው ነው የሚለው። የትኛውም እንስሳ ከሌላው እንስሳ አይበልጥም ብለው ያውጃሉ። ህጉ ይህን ቢልም እነዚያ የመሪነቱን ስልጣን የያዙት ሁለቱ አሳማዎች የተለየ ምግብና መጠጥ፣ መኖሪያ፣ በአጠቃላይ ለህይወታቸው አስፈላጊ የሆነውን ነገር በሙሉ እጅግ በጣም በተለየ ለአሳማዎች ብቻ እንዲስማማ አድርገው መኖር ይጀምራሉ። ሌሎች እንስሳዎች እንዴ እኩል አይደለም እኩል ነን ተብሎ የለም እንዴ ምንድነው ነገሩ ብለው መቃወም ሲጀምሩ አሳማዎቹ ውሾቹን ያሰለጥኑና የነሱ ጠባቂዎች በማድረግ ሌሎቹን በእነሱ ላይ ያመጹ እንስሳዎችን እንዲቀጡላቸው ለማድረግ እንስሳውን በሙሉ በፍራት አንቀጥቅጠው ይገቱት ጀመር። ባጭሩ የአኒማል ፋርም ዋና መልእክቱ እንስሶች ሁሉ እኩል ናቸው፣ ሆኖም ግን መሪዎቹ አሳማዎች ከሁሉም በላይ እኩል ናቸው ነው። ጤና ይስጥልን ውድ አድማጮቻችን። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት የሚያሰራጨውን የአማርኛ ፕሮግራም ዛሬም ይዞ የቀረበ ሲሆን በዛሬው ፕሮግራማችን እንደተለመደው የልጆች ፕሮግራም፣ ዜናና የተለያዩ ውይይቶችን ይዘን የምንቀርብ ሲሆን በስዊድን የሚገኘው የትግል ግብረ ኃይል ወይንም ታስክ ፎርስ በእንግሊዝኛው የሆኑት ወይዘሮ መቅደስና ኢትዮጵያ ውስጥ በስልጣን ላይ ያለው ኃይል ተወካይ የሆኑት ባለስልጣን ከጥቂት ሳምንታት በፊት ለአሜሪካ ድምጽ ሬዲዮ የሰጡትን ቃለ ምልልስ እናሰማችሁና በዛሬው ዕለት የግብረ ኃይሉ ተወካይ ጋራ ውይይት ለማድረግ እንሞክራለን። ከዚህ በተረፈ እንደተለመደው ዘመናዊና የሀገር ባህል አዝናኝ ሙዚቃዎች ይዘንላችሁ ቀርበናል። እንግዲህ እስከ ፕሮግራማችን ድረስ መልካም ቆይታ ለእናንተ እየተመኘን ፕሮግራማችን እንደተለመደው በሙዚቃ ከመጀመሪያ በፊት መርሶን ልጠይቅ እስቲ። የጆርጅ ኦርዌልን አኒማል ፋርም ሰምተዋል? ታሪኩን አንብበዋል? በጣም የታወቀ መጽሐፍ ነው። እንስሶች ሁሉ እኩል ናቸው፣ አሳማዎች ግን ከሁሉም በላይ እኩል ናቸው ነው። በጣም የታወቀ መጽሐፍ ነው። እንደዚህ ነው እንግዲህ እንስሶች በሙሉ እኩል ናቸው ግን አሳማዎች ከሁሉም በላይ እኩል ናቸው። አድማጮቻችን እስከ ፕሮግራማችን ፍጻሜ ድረስ መልካም ቆይታ። ሙሉጌታ አንተ ሰምተዋል? መጽሐፉን ሰምተዋል? አልሰማውም? አንብቡት፣ በጣም አሪፍ መጽሐፍ ነው። ለኛ በተለይ የኢትዮጵያን ሁኔታና በኢትዮጵያ ብቻ ሳይሆን ሌላም እንደዚሁ አንዳንድ ሀገሮች የኢትዮጵያ ለየት የሚያደርገው ምንድነው? ጧትና ማታ እኩል ናችሁ እያሉ እኩል ነን እያሉ ስለሚጨቀጭቁን ከኢትዮጵያን ሕዝብ እኩል ነህ፣ ብሔር ብሔረሰቦች እኩል ናቸው እያሉ እነሱ የእነሱን የበላይነት የሚያሳዩ እጅ ስላለ ከመጽሐፉ ጋር ይመሳሰለ ከጆርጅ ኦርዌል ጋር። ለማንኛውም እንግዲህ መርሶ እቺን ሙዚቃ ጀባብ ትለናለህ አይደለም? መዝናኛ እንድትሆነን ከንቀልፍ ለመነሳት
የትኛውን ሙዚቃ ባረጋግ አዲስ
እንደነፍላጎት ከሆነ አያውቁንም ነው የሚላለ
አያውቁንም የሚለው በቅርብ ጊዜ ወጣ የአብነታ ጎናፈር
በሱ እንግዲህ እንጀምራ
እንግዲህ
ከንቀልፋችን ነቃ እንድንል መልካም ቆይታ
Thank you. ደህና ችል ልጆች ደህና ናችሁ ልጆች እኛ ደህና ነን ይህ የስዊድን የሚገኝ
የኢትዮጵያ ድምፅ ራዲዮ
የልጆች ክፍለ ጊዜ ነው
አሁን የዛሬ ፕሮግራም እናስተዋውቃችሁ
ዛሬ ምን ምን አለ
ዘፈን
ተረት አለ
ልጆች እንደምን ሰንብታችኋል? ደህና ናችሁ? እኛ በሰላምና በጤና ሰንብተናል። እናንተም በሰላም እንደሰነበታችሁ በመተማመን ወደ ዕለቱ የልጆች ፕሮግራም እንተላለፍ። በዚህ የልጆች ክፍለ ጊዜ እናንተን ያስተምራል፣ ያዝናናል፣ ብለን ያሰብናቸው ከተለያዩ ከሀገራችን መጽሐፍ ያገኘናቸውን ተረቶች ለሕፃናት የሚያስተምሩ ዘፈኖች ይዘን ቀርበናል።
Yeah.
ልጆች ዛሬ የምንሰማው ተረት ስለ አህያና ጅብ ታሪክ ነው። ከዕለታት አንድ ቀን አህያ ወደ መስኮቱ ጨልየውን ሲያንገጫግጭ አያጅቦ ወደ እሱ ሲመጣ በርቁ ተመለከተ። አህያውን በጣም ፈርቶ ይቀጠቀጥ ጀመር። አህያ ብልህ ስለነበረ ወዲያውኑ አንድ ዘዴ ለማድረግ አሰበ። የሚያነክስ በመምሰል አንከስ አንከስ ይል ጀመር። ጅብም ወደ አህያ እየተቃረበ ምን ሆነሃል ወዳጄ? ታነክሳለህ እንዴ? አለው። አህያው አዎ፣ የኋላ እግሬ ክፉኛ ሾ ወቅቶኝ አሞኛል። ስለዚህ ገና በርቁ ሳይ ታወጣልኛለህ ብዬ ተስፋ በማድረግ እጠባበቅ ነበር አለው። በዚያም ጊዜ ጅብ በሆዱ እንዲያውም ከጭቅጭቁ አውቆ እግሩን ሊሰጠኝ ነው፣ እንግዲህ እሾሁን እነቅልልሃለሁ ብለውና ወርሻውን እነቅልለታለሁ ብሎ በማሰብ እሺ እንግዲያውስ እስቲ ልይልህ አለው። አህያውም እንክስ እንክስ በማለት እያቃሰተ ወደ ጅቡ ቀረብ አለ። በዚያ ጊዜ ጅብ ወጥመዴ ልይዝልኝ ነው ብሎ የመጎምጀት ምራቁን በአፉ ላይ እየመጣ እስቲ የት ላይ ነው እያለ ይመቻች ጀመር። አህያም የኋላ እግሩን እንደ ማሳየት ብሎ ዘወር እላለሁ ሲል ጅቡ በጣም ተቃርቦ አየ። የጅብም አይን ያስፈራ ነበር። በዚያ ጊዜ በሾው ማውጣት ምክንያት አታሎ በጣም የቀረበው ጅብ አስተካክሎ ለመምታት ምቹ ጊዜ ማግኘቱን አህያው ተመልክቶ ያን ጊዜ ጨካኙን ጅብ አገጩ ላይ በእርግጫ ሲመታው መንገጭሌውን አውልቆት በጀርባው ዘረረ። ከዚህ በኋላ ጅብ በወደቀበት ላይ ሲፈራፈር አህያውም እያናፋ እግሬ አውጭኝ ብሎ አመለጠ። እንዲህ አደጎ ብሎ አህያ ጠላቱን ተበቀለው ይባላል። ያለን የብልጥልን ብሎ በትምክህት የሰውን ንብረት ለመዝረፍ መሞከር የበለጠ ብልጥ ባጋጠመ ጊዜ እውርደት ላይ ይጥላል። አያችሁ ልጆች፣ ከዚህ ተረት የተማራችሁት ምን እንደሆነ ገባችሁ? ምንም ቢሆን ብልጥ ነን ብትሉ የበለጠ ብልጥ ስላለ የሰውን ዕቃ መውሰድ ጥሩ አይደለም። እሺ ልጆች፣ ደህና ሁኑ ልጆች። Thank you.
I'm gonna make you mine. بيعلش بطار من بنافقش بيت الشال مطار عنشي جاركار سم بيعلش بطار من بنافقش بيت الشال مطار
አድማጮቻችን ከዚህ በመከተል ደግሞ የመለስ ትሩፋቶች ባለቤት አልባ ከተማ ኤርሚያስ ለገሰ የጻፉትን ምዕራፍ 13 ላይ ቆርኪው ሲላጥ የሚለውን አጭር ጽሑፍ እናሰማቸዋለን። ቆርኪው ሲላጥ አቶ በረከት በሁለት ምርጫዎች ወግ መጽሐፍ ምዕራፍ 1 ማሟሻ ወግ በሚለው ርዕስ አዲሱ የአዲስ አበባ አመራር በከፍተኛ ተነሳሽነት ስራ በጀመረ ማግስት በብዙ መስኮች የቆየውን አዝጋሚ አከሄድና አመራር የሚቀይር በኢትዮጵያ አዲስ የከተሞች እድገት ምዕራፍ መክፈቱን የሚያስበስር ሰፊ እንቅስቃሴ አቀጣጠለ። ነባሩን የሰው ኃይል በተለይ ሲቪል ሰርቪሱን ባጭር ጊዜ ገምግሞ ግልብጥብጡን አወጣው። በአዲስ አበባ የለውጥ መንፈስ ብቻ ሳይሆን ተጨባጭ ህልውት መስፋፋት ታየ። በዚህም የአዲስ አበባ ትንሳኤ ተበሰረ በማለት አቶ በረከት በሁለት ምርጫዎች ወግ መጻፉ ላይ ጽፏል። አቶ በረከት በዚህ መልኩ የአዲስ አበባን ቢሮክራሲ በመገምገምና በማስተካከል የተጀመረው ለውጥ ለትንሳኤ በስርዓት መነሻ እንደሆነ ይነግረናል። ማን ያርዳ የቀበረ ነውና በወቅቱ የነበረውን ሁኔታ ከውስጥ ሆነን ለምናውቀው ሰዎች ውጤቱ የተለየ ነበር። የከተማው ኗሪና ሲቪል ሰርቪሱ አርከበ በሚል የህዳር በሽታ ተረፈረፈን ያለበት የለውጥ ኮሚቴ ተብሎ የተሰየመው አካል በጎሰኝነት በጥቅማጥቅምና ዘመድ አዝማድ የተቆላለፈበት ነበር። ግምገማው በዝግብኝ የተከናወነ ሲሆን ለወራት የተራዘመ ነበር። ቢሮክራሲው ጭንቅ አርግዞ ቀንና ሌሊቱን በጽሮት ያጋጣጠበት መጥፎ ወቅት በመሆኑም ይህ የሽዎች እንባ የፈሰሰበትን አጋጣሚ ገለጥ አድርጎ ማየት ያስፈልጋል። እንግዲህ የከተማው ሲቪል ሰርቪስና የኢሃደግ አባላት የተገላበጡበት ሂደት ቆርኪው ሲላጥ የሚከተለውን ይመስላል። አርከበ የህዳር በሽታ ባንድ ወቅት በከተማችን ውስጥ አርከበ የህዳር በሽታ በማለት ህዝቡ የሰብየመው በሽታ ይነሳል። በሽታው በጅምላ አጠራርጎ የሚገል ወረርሽኝ ነበር። ይህ ወረርሽኝ አርከበ ቁባይ ከንቲባነት በተመደበው ቦራት ጊዜ ውስጥ የተከሰተ ሲሆን ያሳደደ የገደለው ከ10000 በላይ የሚሆነውን ያስተዳደሩ ሰራተኛንና የኢሃደግ ካድሬዎችን ነበር። ያርከበ የተሳሳተ ትርጉምና ጠባብ አስተሳሰብ በፈጠረው ችግር ምክንያት ባንድም ሆነ በሌላ መልኩ ቤቱ ያልተንኳኳበት የከተማው ነዋሪ አልነበረም። አራትና አምስት የልጅ ልጆች የሚያሳድጉ እናቶች ሰለባ ሆነዋል። በጥበቃ ስራ የሚተዳደሩ አዛውንቶች ወገባቸው ተሰብሯል። አስተዳደሩ ከፍተኛ ወጪ አውጥቶ ውጭ ሀገር ድረስ ያስተማራቸው ከፍተኛ ሙያተኞች ሳይቀር በወረርሽኙ ተጠቅተዋል። መንስኤው ክቡር ከንቲባው አቶ መለስ የሰጠውን ትዕዛዝ ስላልተገነዘበና በተሳሳተ መንገድ ስለተረጎመ የተከሰተ ነበር የሚሉ አሉ። በወቅቱ አቶ መለስ አስተዳደሩ አዲስ አስተሳሰብ ሊቀበሉ በሚችሉ የተማሩ ሰዎች እንዲመራ ትዕዛዝ ያስተላልፋል። ሁልጊዜም ቅንጭሉን ወስዶና የራሱ ፈጠራ አድርጎ የሚሮጠው ክቡር ከንቲባ የቢሮክራሲውን ውስብስብ ያለ ችግርና ብሶት ሳይገባው ወደ ስራ ይገባል። የሀገሪቷን ሲቪል ሰርቪስ ህግ ባልተከተለ መንገድ የለውጥ ኮሚቴ የሚባል የሌባ ጥርቅም ከላይ እስከታች ያደራጃል። የለውጥ ኮሚቴዎቹ ተጠሪነት ለሱና ወደ መዲናይቱ ይዟቸው ለመጣው አዲሶቹ ካድሬዎች ያደርጋል። በወቅቱ አርከበ በአውደ ዓመት ልዩ የቴሌቪዥን ፕሮግራም ላይ ቀርቦ ስለ በሽታው ጠይቆ ነበር። እሱም ተኮፍሶና ፈገግ ብሎ በከተማው ከዚህ ውጭ ሌላ ወሬ ያለ አይመስለኝም የሚል ምላሽ ሰጥቷል። ይህች ንግግሩ ሰውየው ምን ያህል ነገሮችን አዝሮ ማየት እንደማይችልና የብዕዴን ቁንጮች የፖለቲካ ደሃ ብለው የሚጠሩትን ያረጋገጠ ነበር። ሲጀመር ህዝቡ እየተናገረ ያለው ስለሚያስደስተው ነገር ሳይሆን ስለ በሽታ ነው። ያውም በአዲስ አበባ ታሪክ ውስጥ በመግደል ተወዳዳሪ የሌለውና ማንንም ሳይለይ የጨረሰ ወረርሽኝ። የአዲስ አበባ ታሪክ በተነሳ ቁጥር የከተማዋን ነዋሪዎች የጨረሰውና በ1911 ዓ.ም የተከሰተው የህዳር በሽታ አብሮ ይታወሳል። ሲቀጥል በሽታው ያጠቃው ኢህአደግ ማህበራዊ መሰረቶች ናቸው እያለ የሚዘምርላቸው በዝቅተኛ ስራ ላይ የተሰማሩ እናቶችና ብልጣብልጥ ያልሆኑ ሙያተኞችን ነበር። በመጨረሻም አብዮት ልጆቿን ትበላለች በሚለው ታሪክ ደጋሚ አሳቢ መሰረት የገዛ ባሉንና ካድሬውን የተረፈረፈበት ራሱን የለወጠው የለውጥ ኮሚቴው በከተማ ወረዳና ተቋም ደረጃ እንዲቋቋም ተደረገ። አንዳንዶቹ የለውጥ ኮሚቴዎቹ በመጣው ስርዓት ቆዳቸውን እየቀያየሩ ሰራተኛውን ደም እንባ ሲያስለቅሱ የነበሩት ሆኑ። በተለይ በቢሮዎች የተመሰረቱት የለውጥ ኮሚቴዎች ስብጥር አስደንጋጭ ነበር። መረጃ የደረሳቸው የግል ፕሬሶች ኢህአደግ አይንና ጆሮ የለውም የሚሉ ሰፋፊ ጽሑፎችን በመጻፍ ሂደቱን አጋልጠዋል። እርግጥም ያርከበ ዘረኝነት ከመጀመሪያው ፍንትው ብሎ የወጣበት ነበር። ለአብነት የትምህርት ቢሮ የለውጥ ኮሚቴ ብሎ ከሰየማቸው 7 አባላት ውስጥ 6ቱ የህወሓት ካድሬዎች ነበሩ። ከዚህ በመነሳት የትምህርት ቢሮ ምደባ ምን ሊመስል እንደሚችል መገመት ቀላል ይሆናል። ለማሳያ እንዲሆን በቀጣዩ ክፍል ይቀርባል። የለውጥ ኮሚቴው በኢህአደግ እንደተለመደው በዝጉብኝ ስብሰባ ስራውን ጀመረ። ሰራተኛውን የለውጥ ኃይል ያልሆነ በሚል ሁለት ጎራ ከፈለ። ይህ አሰራር ህገ መንግስቱንና የሀገሪቱን ሲቪል ሰርቪስ ህግ ባልተከተለ መንገድ ሰራተኛውን የፈረጀ ነበር። የሀገሪቱ ሲቪል ሰርቪስ ህግና የአስተዳደሩ ደንቦች አንድ ሰራተኛ ሲመዘን፣ ሲቀጣና ከስራ ሲሰናበት በምን አግባብ ሊሆን እንደሚችል በግልጽ ያስቀምጣል። ሰራተኛው የሚወሰድበት እርምጃ በምን ምክንያት እንደሆነና የቅጣቱ ደረጃ የት ላይ ማረፍ እንደሚገባው ተዘርዝሮ ሰፍሯል። ሰራተኛውም በየጊዜው ስልጠና ወስዶበት የሥራው መመሪያ አድርጎታል። አተገባበሩም በየደረጃው ከሰራተኛው የተመረጡ አተገባበሩም በየደረጃው ከሰራተኛው የተመረጡ ዲሲፕሊን ኮሚቴዎች በማቋቋም የሚፈጸም ነበር። ለሕግ የበላይነት ቁብ የማይሰጠው አርከበ ስራውን ሲጀምር መጀመሪያ የደረመሰው ይህንን ሕግ ነበር። የአስተዳደሩን ሲቪል ሰርቪስ ኮሚሽን ከጨዋታ ውጭ አደረገ። በየደረጃው በሰራተኛው ምርጫ የተቋቋሙትን የዲሲፕሊን ኮሚቴዎች አፈረሰ። በወቅቱ ህግ ተጥሷል በማለት የሲቪል ሰርቪስ ኮሚሽን ኮሚሽነር አበባየሁ በመናገሩ ለጊዜው ምደባ እንዳያገኝና ባየር ላይ እንዲሳፈፍ አደረገው። ምርጫ 97 ተከትሎ ቅንጅትን ደግፏል ቀንደኛ ኢሰፓ ነበር በማለት ኮሚሽነርነት አውርዶ የውሃና ፍሳሽ ባለስልጣን በተራ ሰራተኛነት እንዲመደብ አደረገው። በሌላ በኩል ቀን በቀን በሩን ዘግቶ የለውጥ ኃይል የሆነና ያልሆነ በሚል የሚፈረጀው ኮሚቴ ነውረኛ ተግባሩ መሸት ሲል በየመሸታ ቤቱ መግለጽ ጀመረ። በጭንቀት ላይ ያለው ሰራተኛ እንደ እንቁራሪት ተወጥሮ ሊፈነዱ ወደ ደረሱት የኮሚቴ አባላት ምሽቱን ጠብቆ ይሄዳል። ለክፉ ቀን ያስቀመጣትን ገንዘብ በማውጣት እስካፍንጫቸው ይጋብዛል። ጉርና ሆዳቸውን ይሞላል። ዘመነኞቹ ሲጠግቡና ሲሰክሩ የቀን ምስጢራቸውን ይዘከዝካሉ። ይህም በሰራተኛው ዘንድ የበለጠ ሽብር መፍጠር ጀመረ። በሂደትም በተቋማት ያለው የለውጥ ኮሚቴው ወደሚያስፈራ ኃይል ተቀየረ። በወራት ውስጥ አስተዳደሩ እጅ ያሉ ጉዳዮችን እያፈጸሙ ኪሳቸውን አደለቡ። መሬት መስጠት በታገደበት ሁኔታ የሞቱ ፋይሎችን ህይወት እየዘሩ የከተማውን መሬት ተቀራመቱ። ወትሮ በዘር ስልቻ ውስጥ ራሱን ከቶ የማያውቀው የከተማው ሲቪል ሰርቪስ በለውጥ ኮሚቴዎች በነዙት ወሬ ምክንያት ዘሩን መቁጠር ጀመረ። አማራነት፣ ጉራጌነት፣ ኢትዮጵያዊነት የሚያስጠቃ ሆነ። እርግጥ ከዘር ማንዘር ጋር በተያያዘ በኮሚቴው አባላት ያሰራጩት ወሬ ከእውነት የራቁ አልነበሩም። አርከበ በውስጥ ድርጅት ስብሰባ ላይ ከአዲስ አበባ ቢሮክራሲ ውስጥ 65% አማራ በመሆኑ አስተዳደሩ የትምክህት ጫካ ሆኖ ከርሟል፣ ይህንንም መስበር ይኖርብናል በማለት በተደጋጋሚ ሲገልጽ ነበር። የሱን ንግግር ተከትሎ በአቅም ግንባታ ቢሮ በተዘጋጀው ስልጠና ሰነድ ላይ 65% ያህሉ ሲቪል ሰርቪስ አማራ መሆን ፍትሃዊ እንዳልሆነና በተራዘመ ጊዜያቶች ቢሮ የማመጣጠን ስራ እንደሚሰራ አስታውቋል። ከጉራጌ ተወላጆች ጋር ተያይዞ የነበረው ውሳኔ በተቻለ መጠን በፓርቲ አመራር ደረጃ እንዳይመጡ መከላከል ነበር። እርግጥ በዚህ ጉዳይ የመጀመሪያው ተጠያቂ አቶ መለስ ሲሆን አርከበ የማስፈጸም ሚና ነበረው። በዚህ ምክንያት ባርከበ የከተማ ካቢኔ ውስጥ የጉራጌ ተወላጅ የሆነ ካድሬ አልነበረም። ክፍለ ከተማ ከነበረው 70 ስራ አስፈጻሚ ውስጥ 2 ካድሬዎች ብቻ የጉራጌ ተወላጆች ነበሩ፤ የላፍቶ ሚፍታህ አብዶና የጉላሌው ዳንኤል አርጋው። የሁለቱ ካድሬዎች መጨረሻም አሳዛኝ ነበር። ሚፍታህ ወደ ቃሊቲ ሲወረወር፣ ዳንኤል ከስራና ድርጅት ተባሯል። ወራት ከፈጀ ዝግብኝ በኋላ የለውጥ ኮሚቴ አባላት ስራቸውን ማጠናቀቃቸው ታወቀ። ይህን በማስመልከት አርከበት በቴሌቪዥን ቀርቦ መግለጫ ሰጠ። የአስተዳደሩ ሰራተኞች በየወረዳው በሚገኙ አዳራሾች በመሰብሰብ ምደባቸውን እንዲሰሙ ጥሪ አስተላለፈ። በከተማው የምንገኝ ነባር ካድሬዎች ደግሞ በየወረዳው እየተዘዋወርን ሂደቱን እንድንመለከት ትዕዛዝ ተሰጠን። መድረኮችን የሚመሩት እና አርከበ ይዟቸው የመጡ ምስለኔዎች እንደሆነ በጥብቅ ተገለጸልን። ወደ 50,000 የሚጠጋው ሰራተኛ በየእምነቱ ጸሎቱን አድርሶ ፊት ለፊቱ ከተደቀነው የህዳር ወረርሽኝ እንዲያወጣው ስለቱን ተስሎ ወደ አዳራሾቹ ተመመ። በረከት በመጽሐፉ ላይ ግልብጥብጡን አወጣ ነው ያለው ቢሮክራሲ አጀማመሩ ይህን ይመስላል። የለውጥ ኮሚቴዎች ዝቅተኛ ሰራተኛውን በጅምላ ሙያተኛውን ደግሞ ለራሳቸው አስቀድመው የመደቡትን ወንበር ሊቀናቀን ይችላል ብለው ያሰቡትን የጠረጉበት አጋጣሚ። ወደ ውስጥ ገብተን ሽግሽጉ ከየት ወደ የት እንደሆነ በግልጽ ስለሚያሳይ እጅግ በጣም ጥቂቶቹን በማንሳት ወደ መመልከት እንሸጋገር።
Bata ve so choko sinoi dinalo du undura du so arka nunca vinia ju
ወደ ውስጥ ገብተን ሽግሽጉ ከየት ወደ የት እንደሆነ በግልጽ ስለሚያሳይ እጅግ በጣም ጥቂቶቹን በማንሳት ወደ መመልከት እንሸጋገር። ቢሮ ሀበሬታ ትምህርቲ። ያርከበ ግልጽ ዘረኝነት ከተገለጸባቸው ቦታዎች ሌላኛው ትምህርት ቤት ነበር። ትምርት ቢሮ ነበር። ይህ በታሪክ ተወቃሽ የሚያደርግ ሥራ የተመረው ከበደ ብሩና ገብረትንሳኤ ከቤና ገሬ በሚባሉ ያርከበ ቀኝ እጅ የህዋት ካድሬዎች ነበር። እነዚህ ካድሬዎች ከከተማስ ከትምርት ቤት ያሉትን የለውጥ ኮሚቴዎች በህዋት ካድሬዎች ተቀጠቁት። እንደውነቱ ከሆነ የትምርት ቢሮ የዝጉብኝ ግምገማውን አጠናቆ ውጤቱ ይፋ ሲደረግ ያልደነገጠ አልነበረም። ቢሮው የለውጥ ኃይል አይደሉም ብሎ ካባረራቸው 60% የአማራ ተወላጆች ሆኑ። በተቃራኒ በመላው አዲስ አበባ በሚገኙ ኮሌጆች የቴክኒክና ሙያ ትምህርት ቤቶችና ሁለተኛ ደረጃ ትምህርት ቤቶች የተመደቡት ባለስልጣናት፣ ዲኖችና ርዕሰ መምህራን አብዛኛው የህወሓት አባላት ሆኑ። ካስተዳደሩ መዋቅር ውስጥ የአድሏዊ አሰራርና የዝርፊያ ዋነኛ ማዕከል የሆነው ትምህርት ቢሮ አመራሩ በህወሓት ካድሬዎች ተዋጠ። ከሌላ ብሔረሰብ ለታይታ እንዲመች ካፊቾው ዶክተር ዘሪሁንና አማራው ወርቅዬ ብቻ ለማጣፈጫ ጣል ተደረጉ። በከፍተኛ የትምህርት ሙያተኝነቱ የተጨበጨበለት ወርቅዬ በተመደበ በስድስት ወሩ ከህሊናዬ ጋር እየተጣላሁ እስከመቼ ብሎ ስራውን ለቆ የውጭ ድርጅት ተቀጠረ። የትምህርት ቢሮ የጎጥ ምደባ በትምህርት አመራርና ሙያተኛ ብቻ የታጠረ አልነበረም። የአቶ መለስ ታናሽ እህትን ጨምሮ የተቀረው ቢሮክራሲና ድጋፍ ሰጪ ከአመራሩ ጋር ቀጥተኛ ትስስር ያለው ሆነ። የቢሮው የሥራ ቋንቋ በይፋ ባልተገለጸ ሁኔታ ወደ ትግርኛ ተለወጠ። የተዘረጋው ኔትወርክ የቢሮው ኃላፊ ዶክተር ዘሪሁን አስነጥሶ ሳይጨርስ እነ ከቤና ገሬ ጋር የሚያደርስ ሆነ። በዚህ የተማረረው ዶክተር ዘሪሁን የተስፋ መቁረጫ ዥዋዥዌ ሲጫወት ከረመ። በከተማ ደረጃ የነበረው ዝቅጠት በክፍለ ከተማ ደረጃ ተመሳሳይ ነበር። የቂርቆስ፣ የካ፣ ጉለሌ፣ ላፍቶ፣ ልደታ፣ ኮልፌ፣ አራዳ፣ ቦሌ ክፍለ ከተማ ትምህርት መምሪያ ኃላፊዎች የህወሓት ካድሬዎች ሆኑ። ሁለት ክፍለ ከተማ ብቻ አዲስ ከተማ ወይዘሮ አበዜና አቃቂ አቶ ግርማ ጀርመን ከሌላ ተቀላቀሏቸው። አንድ ከአማራ፣ አንድ ከኦሮሞ። በጥሬው የሚበላባቸው በከተማው ስር የሚገኙ ኮሌጆች ፕሬዝዳንቶችና የትምህርት አመራሮች ውስጥ ከ80% በላይ የህወሓት ካድሬዎች ሆኑ። የሁለተኛ ደረጃ ርዕሰ መምህራንም ተመሳሳይ ነበር። ይህን አይን ያወጣ ብልግና በመምህራን ዘንድ በመድረሱ ምክንያት የትምህርት ቤቶች መነጋገሪያ ሆነ። የመምህራን ማህበር በሂደቱ ባይተዋር በመደረጋችን የመጣ ችግር በማለት የተቃውሞ መግለጫ ወጣ። መምህራን ኢህአዴግ እንደዚህ ዝቅ ብሎ አያላግጥብንም በማለት ቂም አዝለው እስከ ምርጫ 97 ድምፃቸውን አጠፉ። የምሁራን መናኸሪያ የሆነ ቦታ ላይ እንዲህ አይነት እርምጃ መውሰድ የህዝብ ንቀትና በዘር ላይ የተመሰረተ ሌብነት ካልሆነ በስተቀር ሌላ ምን ሊሆን ይችላል? እርግጥም በመጨረሻ የተረጋገጠውም ይኸው ነው። የለውጥ ኮሚቴውን የመሩት ከቤና ገሬ በከፍተኛ ሌብነት ውስጥ ተዘፍቀው ተገኙ።
Corma, 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 corma
ችን የመለስ ትሩፋቶች ባለቤት አልባ ከተማ የተባለውና ባቶ ኤርሚያስ ለገሰ የጻፈውን መጽሐፍ ለመንዛት የምትፈልጉ በስልክ ቁጥር 076 85 73 693 እደግመዋለሁ 076 85 73 693 በመደወል መጽሐፉን መግዛት የምትችሉ መሆኑን ኮዲሁ እንገልጻለን። አድማጮቻችን አሁን 5 ሰዓት ሆኗል። ከዚህ በመቀጠል ዜናዎችን እናሰማቸዋለን። በቤንቺ ማጂ ዞን ጉራ ፈርዳ ወረዳ በአማራ ብሔር ተወላጆች ላይ የሚደርሰው ግድያና ማፈናቀል ተጠናክሮ መቀጠሉ ተሰምቷል። ከሰሞኑ በጋምቤላ ክልል በተመሳሳይ በተፈጠረ ግጭት በርካታ ተገለው ሌሎች ተፈናቅለው የተወሰኑት ወደ አዲስ አበባ መኢአድ ጽፈት ቤት መጥተው የነበረ መሆኑ ሲገለጽ፣ በተለይ ከትናንት ቦታው ጀምሮ በጉራ ፈርዳ ክልሉን ለቃችሁ ወጡ በተባሉ የአማራ ተወላጆች ላይ በተወሰደ ምጃ ከ25 ሰዎች በላይ መገደላቸው ሲነገር፣ የተረፉትና የሸሹት በበኩላቸው ወደ ሌላ ክልል እንዳይዘዋወሩ በፌደራል ፖሊስ አካባቢው ተከቦ እንደሚገኝ ከቦታው ኢትዮጵያ አንድነት ድርጅት የተሰኘው መረጃ ያመለክታል። የክልሉ ባልስናት ድሮም መንግስት ወስኑ እንድንወጣ ወስኖ ነበር፣ የናንተ መቆየት የኛ ፈጻጸም ድክመት ነው በማለታቸው ጉዳዩ ተጠናክሯል። ከሁለት አመት በፊት ተጉራ ፈርዳ ከ70ሺ በላይ የአማራ ተወላጆች በግፍ ሲባረሩ በመቶዎች የተቆጠሩ በአሰቃቂ ሁኔታ መገደላቸው የሚታወስ ነው። በክልሉ የሚገኙ የአማራ ብሔር ተወላጆች ኢትዮጵያውያን የኢትዮጵያ ህዝብ እንዲደርስላቸው ተማጽነዋል። የመከላከያ ሰራዊቱ ያዛዥነት ቦታዎች በአንድ ብሔር ቁጥጥር ስር ነው በሚል ተደጋጋሚ ትችት የሚደርስበት ወያኔ ኢህአደግ ሰራዊቱን ህብረ ብሔራዊ ማድረጉን ገለጸ። የተለያዩ የመንግስት ሰራተኞች እንዲወያዩበት ተብሎ በኢህአደግ የተዘጋጀው ሰነድ የትምክህት ኃይሎች በአገራችን የአንድ ብሔር የበላይነት ያለ ለማስመሰል የማያደርጉት ሙከራ የለም ካለ በኋላ ሰራዊታችን በህገ መንግስቱ መሰረት የተዋቀረ ህብረ ብሔራዊ ሰራዊት ሆኖ ያለና በመጀመሪያዎቹ አመታት ከትግሉ ጋር ተያይዞ የነበረውን አለመመጣጠን ረጅም ርቀት ተጉዘን ይያለ ይህ እንዳልሆነ ለማስመሰል በትግራይ ህዝብ ላይ ያነጣጠረ የማያቋርጥ የማጥላላት ዘመቻ ያካሂዳሉ ብሏል። የትምክት ኃይሉ የሚኒስትርነትን ኃላፊነት እየቆጠረ ይህ ብሔር ከዚህኛው የበለጠ የደረሰው በማስመሰል ስርዓቱ የኩልነት ሳይሆን የመበላለጥና መስሎ እንዲታይ ይጥራል ሲሉ ሰነዱ ያመለክታል። ኢህአዴግ የመከላከያ ሰራዊቱ ህብረ ብሔራዊ ሆኗል ቢልም ግንቦት 7 ከአራት አመት በፊት በመከላከያ ሰራዊት ውስጥ የነበረውን የብሔር ተዋጽኦ ያጠናበትን ሰነድ እንደገና አሁንም ገምግሞ ሰሞኑን ይፋ ባደረገው ጥናታዊ ጽሑፍ ተቋሙ ጭራሽ ከድጡ ወደ ማጡ እያዘገመ ነው ብሏል። ግንቦት 7 በጥናቱ ከ10 ከፍተኛ ወታደራዊ እዝና ቁጥጥር ዘርፎች የበላይ ኃላፊዎች ከሆኑት 10 ባለስልጣኖች ውስጥ 9ኙ የትግራይ ብሔር ተወላጆች ናቸው። ጄኔራል ሳሞራ፣ ሌተና ጄኔራል አረ መኮንን፣ ሜጀር ጄኔራል ኢብራሂም አብዱል ጀሊል፣ ብርጋዴር ጄኔራል ገብሬ ዲላ፣ ሜጀር ጄኔራል ብርሃኔ ነጋሽ፣ ብርጋዴር ጄኔራል ክንፈ ዳኘው፣ ሌተና ጄኔራል ዮሐንስ ገብረ መስቀልና ብርጋዴር ጄኔራል መሐመድ ኢሻ የትግራይ ብሔር ተወላጆች ሲሆኑ ሜጀር ጄኔራል አደም መሐመድ ብቻ የአማራ ተወላጅ መሆናቸው ተጠቅሷል። ከኦሮሞና ከሌሎች ብሔሮች አንድም በከፍተኛ ወታደራዊ አዛዥነት የተቀመጠ ሰው የለም። ከአምስቱ የእዝ ኃላፊዎችም 4ቱ የትግራይ ተወላጆች ሲሆኑ አንዱ ከኦሮሞ መሆኑ በጥናቱ ተጠቅሷል። ከምድር ጦር ክፍል ከማዕከላዊ እዝ ከ6ቱ አዛዦች 4ቱ የትግራይ ተወላጆች ሲሆኑ አንዱ አማራ፣ ሌላው የአገው ተወላጅ መሆናቸው ተመልክቷል። ከሰሜን እዝም እንዲሁ ከ6ቱ 2ቱ ብቻ የሌላ ብሔር ሲሆኑ 4ቱ የትግራይ ተወላጆች ናቸው። ከደቡብ ምስራቅ እዝ 2 ኦሮሞ፣ 2 ትግሬና 1 አማራ የሚገኝ ሲሆን ከምዕራብ እዝ 2 ትግሬ፣ 1 ኦሮሞና 1 ድብልቅ እንደሚገኙ በጥናቱ ተጠቅሷል። በመከላከያ ሚኒስቴር የውጊያ አገልግሎትና ድጋፍ ሰጪ ተቋማት ውስጥ 13 ትግሬዎች፣ 1 አማራና 1 ኦሮሞ እንደሚገኙ ጥናቱ አሳይቷል። ወታደራዊ ማሰልጠኛ ጣቢያ አዛዦች ውስጥ ከአስር ባለስልጣናት ውስጥ ሰባቱ የትግራይ ተወላጆች ናቸው። በሌላ ዜና ደግሞ ገዢው ፓርቲ እያንዳንዱ የቀበሌ ሊቀመንበር እስከ 15 ወታደሮችን መልምሎ እንዲያመጣ መታዘዙን የደረሰን መረጃ ያመለክታል። መከላከያን ጥለው የሚጠፉ ወታደሮች መጨመራቸው ለሰራዊት ምልመላ መነሻ መሆኑን ምንጮች አክለው ገልጸዋል። ማንኛውም ከ8ኛ ክፍል በላይ የትምህርት ደረጃ ያለው ሰው እንዲመለመል መመሪያው ያዛል። ካሁን ቀደም ከትርፍ አምራች የአማራ ክልል ወረዳዎች ወደ ትግራይ ክልል የተካለሉ ቦታዎች አሁንም ድረስ በሁለቱ ክልሎች መካከል የውዝግብ ምክንያት ሆኖ በቀጠለበት በዚህ ወራት የአብደራፊ ከተማን ወደ ትግራይ ክልል ለመጠቅለል የሚደረገው ቅድመ ዝግጅት ስጋት አሳድሮብናል ሲሉ የአካባቢው ነዋሪዎች ለአማራ ክልል ከፍተኛ ባለስልጣናት ገልጸዋል። የክልሉ መሪዎች ለአጎራባች ክልል ኢንቨስተሮችና ከፍተኛ ባለስልጣናት የሚሆኑ የርሻ መሬቶችን በገጸ በረከትነት ለመስጠት መሯሯጣቸውን የአካባቢው ነዋሪዎች ቅሬታቸውን ለክልሉ ርዕሰ መስተዳደር ለአቶ ገዱ አንዳርጋቸውና ለሌሎች ከፍተኛ አመራሮች ተናግረዋል። አንድ ተናጋሪ አብደራፊ ወደ ክልል አንድ ተሄዳለች የሚለው ወሬ በስፋት መሰራጨቱ በህዝብ ውስጥ ስጋት መፍጠሩን ተቆመው በአሁኑ ሰዓት የሚታየው የመንገድ ግንባታ ይህንን ያጠናክራል ብለዋል። ተናጋሪው አክለውም በሰረቆ ከተማ አካባቢ በትግራይና በአማራ ክልል ነዋሪዎች መካከል በየጊዜው ግጭት እየተከሰተ ጉዳት ቢደርስም የሁለቱ ክልሎች ባለስልጣናት ግጭቶቹን በየጊዜው ችላ በማለታቸው ወደ ባሰ ውስብስብ ነገር እየገባን ነው ብለዋል። ሌላ ቅሬታ አቅራቢ ደግሞ በአካባቢው የሚታየው የመንገድ አሰራር አብድራፊን ሆን ብሎ ከአማራ ክልሎች እንዳትገናኝ በማድረግ ከቆይታ በኋላ ወደ ትግራይ ክልል ለመጠቅለል እየተሰራ ያለ ስራ መኖሩን ይጠቁማል ይላሉ። ቀደም ብላችሁ በመምጣት ልትጎብኙን ይገባ ነበር በማለት በመርጫ ወቅት የሚደረግ የተለመደ ጉብኝት መሆኑን ነካ አድርገው ያለፉት ሌላው ተናጋሪ በአካባቢው በሚከሰቱ ችግሮች ዙሪያ የወረዳ አመራሮች መፍትሄ የማይሰጡት በበላይ አመራሮች በሚደርስባቸው ተጽዕኖ የተነሳ ነው ብለዋል። ተናጋሪው ከማይከዳር የተነሳው መንገድ አብርሃ ጅራ በመግባት አብደራፊን ማግኘት ያለበት አብደራፊን ሳይገባ ተጠምዝዞ ወደ ክልል አንድ ዳንሻ የተመለሰው መንገድ በምን ምክንያት ነው የሚል ጥያቄ ያቀረቡ ሲሆን አብደራፊ ወደ ክልል አንድ ትሄዳለች ወይስ አትሄድም? ቁርጥ ያለ መልስ ዛሬውኑ ንገሩን በማለት አመራሮቹን አፋጠዋል። ከተለያየ አቅጣጫ የቀረቡትን የአብደራፊን እጣ ፈንታ የተመለከቱትን ጥያቄዎች በተመለከተ የክልሉ መሪ የተብራራ መልስ ባለመስጠታቸው ተሰብሳቢው ቅሬታውን ገልጿል። የምዕራብ አርማጭሆ ህዝብ ለሚያቀርባቸው የመልካም ማስተዳደር ጥያቄዎች መልስ እንደማያገኝ አንድ አስተያየት ሰጪ የሀገር ሽማግሌ ለዘጋቢ ገልጸዋል። በኢትዮጵያ እየተገበረ ያለው ብሔር ተኮር የፌዴራል ስርዓት በክልሎች መካከል የድንበር ውዝግብ እንዲነሳ ማድረጉን ታዛቢዎች ይገልጻሉ። በአማራና በትግራይ፣ በትግራይና በአፋር፣ በአማራና በኦሮሚያ፣ በኦሮሚያና በደቡብ፣ በኦሮሚያና በሶማሌ፣ በጋምቤላና በደቡብ ክልሎች መካከል ያልተፈቱ የድንበር ውዝግቦች አሉ። ኢህአዴግ በበኩሉ የፌዴራል ስርዓቱ የብሔር ግጭቶች እንዲቀነሱ አድርጓል በማለት ይከራከራል። የመጨረሻ የሥራ ዘመናቸውን ለጀመሩት የተወካዮች ምክር ቤት እና የፌዴሬሽን ምክር ቤት አባላት የመክፈቻ ንግግር ያደረጉት ዶክተር ሙላቱ ተሾመ መንግስት አምና እንዳደረገው ሁሉ ዘንድሮም ከኤርትራ መንግስት ለሚሰነዘር ማንኛውም ትንኮሳ ተመጣጣኝ ምላሽ ይሰጣል ብለዋል። የኤርትራ መንግስት አስተጥቆ ይላካቸውን የግንቦት ሰባት ኦብነግና ኦነግ ጥቃቶችን መከላከላቸውን የገለጹት ፕሬዝዳንቱ በዚህ አመትም ተመሳሳይ እርምጃ እንደሚወሰድ ተናግረዋል። ዶክተር ሙላቱ የኢትዮጵያ ተቃዋሚዎች በዘረኝነትና በጥላቻ ተነሳስተው ተቃውሞ እንደሚያነሱም ገልጸዋል። መንግስት በአንድ በኩል ተቃዋሚዎች ጉልበት የላቸውም እያለ በሌላ በኩል ደግሞ ጥቃታቸውን ሲመክት መቆየቱንና ተመሳሳይ እርምጃ በዚህ ዓመትም እንደሚወስድ መግለጹ እርስ በርስ የሚቃረን መሆኑን አስተያየት ሰጪዎች ይናገራሉ። ዶክተር ሙላቱ መንግስት ለኤርትራ መንግስት ተደጋጋሚ የድርድር ጥያቄ ሲያቀርብ መቆየቱንም ገልጸዋል። ይህ በእንዲህ እንዳለ የፌደራሉ ከፍተኛ ፍርድ ቤት 14ኛ የወንጀል ችሎት ለኤርትራ መንግስት ሲሰልሉ ተገኝቷል በተባሉ 3 ኢትዮጵያውያን ላይ እንዲከላከሉ ወስኗል። በትግራይ ምስራቃዊ ዞን ጉለመዲ ወረዳ ነዋሪ የሆኑት ነጋሲ ብርሃነ ሹማይ፣ ተበጀ በረህና ብለጸ ገብረ ጻድቃን ዛላምበሳ ስለሚገኙ የኢትዮጵያ ጦር ለኤርትራ መረጃ ሰጥቷል የሚል ክስ ቀርቦባቸዋል። ግለሰቦቹ ከኤርትራ መንግስት ስልጣናና ገንዘብ እንደተሰጣቸውም ተገልጿል። ፍርድ ቤቱም ተከሳሾቹ እንዲከላከሉ ውሳኔ አስተላልፏል። ማህበረ ቅዱሳን አደጋ አንዣቦበታል። ህግና ስርዓት የማይቆጣጠረው ማህበረ ጽንፈኝና አሸባሪ የመሆን እድሉ የሰፋ ነው ሲሉ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ ተናገሩ። ፓትርያርኩ አቡነ ማቲያስ ይህን ያሉት የቤተክርስቲያንን አስተዳደራዊ አስተሳሰብ ማበልጸግ በሚል መሪ ቃል ከመስከረም 27 እስከ መስከረም 28 ቀን በአዲስ አበባ ሀገረ ስብከት መሰብሰቢያ አዳራሽ የተጀመረውን ጉባኤ በከፈቱበት ወቅት ነው። በቤተክርስቲያን ግልጽ የሆነ መዋቅር ያላት ቢሆንም በቤተክርስቲያን ስም የሚደራጁ ማህበራት ከመዋቅራዊው ቁጥጥር ውጪ በመንቀሳቀስ ሀብትና ንብረት ያከማቹና ያከማቹ መሆናቸውን የተናገሩት ፓትርያርኩ ህግና ስርዓት የማይቆጣጠራቸው ከሆነ አሸባሪ የመሆን እድላቸው የሰፋ ነው ማለታቸውን ሪፖርተሩ ዘግቧል። ፓትርያርኩ በዚሁ ንግግራቸው በቤተክርስቲያን ስም ለሚንቀሳቀሱ ማህበራት ብቻ ሳይሆን ለሌሎችም የቤተክርስቲያን ወልጆች ከቤተክርስቲያን መዋቅራዊ ቁጥጥር ውጪ የሚንቀሳቀስ ሀብትና ንብረት ማካበት የተከለከለና በከባድ ወንጀል የሚያስጠይቅ መሆኑን ገልጸዋል። በአሁኑ ጊዜ ይህ ድርጊት እየተፋፋ ነው ያሉት ፓትርያርኩ እየታየ ያለው የማህበራት ዝንባሌ ሀብት ማካበት ለቤተክርስቲያን ብቻ የተፈቀደውን አስራት በኩራት ለራሳቸው መሰብሰብ፣ ከቤተክርስቲያን ዕውቅና ውጪ የሀገር ውስጥና የውጭ ስራዎችን በሌላቸው ስልጣን መሰረት መስራት መሆኑን አስታውቀዋል። ፓትርያርኩ አክለውም ማህበራቱ በሰበሰቡት ህገወጥ ሀብት አባቶችን ይከፋፍላሉ፣ የቤተክርስቲያን አገልጋዮችን ያሾማሉ፣ ያሽራሉ፣ የእነሱን ፍላጎት የማይፈጽሙትን ያስፈራራሉ። አካሄዳቸው ለቤተክርስቲያኗ ጥንካሬና ህልውና ፍጹም አደጋ ሆኗል ብለዋል። ፓትርያርኩ በዚህ ንግግራቸው በአድባራትና ገዳማት የመልካም ማስተዳደር እጦት መንገሱንና ባለፉት 10 ዓመታት የምዕመናን ቁጥር መቀነሱንም አመልክተዋል። ብፁዕ ወቅዱስ አቡነ ማቲያስ ስለ ማህበራት በጎ ያልሆነ አሰራርን ሲናገሩ ማህበራት እያሉ በወል ስም ከመጥራት ባለፈ የማህበራት ስም ባይጠቅሱም በስብሰባው ላይ የነበሩ ከገዳማትና ከአድባራት የተወከሉ አስተዳዳሪዎችና ጸሐፊዎች ግን ያስገነባነውን ህንፃ ጭምር እየገለጹ ማህበረ ቅዱሳን መሆኑን በመጥቀስ በማህበሩ ላይ እርምጃ እንዲወሰድ መጠይቃቸውን የጋዜጣው ዘጋቢ አመልክቷል። የቤተ ክርስቲያኗ ማንኛውም ገቢ እንደ ገንዘብ ሚኒስቴር በአንድ ቋት ሆኖ በቅዱስ ሲኖዶስ ኃላፊነት እንዲመራ ያሳሰቡት አንዳንድ የጉባኤው ተሳታፊዎች የማህበረ ቅዱሳን አባላት ይቅርታ ጠይቀው ወደ ቀድሞ ቤታቸው ይመለሱ ሲሉ ተናግረዋል። አድማጮቻችን፣ ለዛሬ የነበረን ዜና እዚህ ላይ ያበቃል።
ታላቅ የሙዚቃ ምሽት በስቶክሆልም ከተማ የ2006 ምርጥ አልበም በመባል በአንደኝነት ደረጃ የተሸለመው ዝነኛው ድምፃዊ ብዙአየሁ ደምሴ ከሬጌው ንጉሥ ኃይሌ ሩትስ ጋር በመሆን እናንተን ለማስደሰት በኦክቶበር 25 2014 ዓመተ ምህረት ወደ ስቶክሆልም ብቅ ይላሉ። ስለዚህ የቅዳሜ ኦክቶበር 25 ምሽታችሁ ከብዙአየሁና ከኃይሌ ሩትስ ጋር ይሁን። ቅዳሜ ኦክቶበር 25 2014 ዓ.ም ተመረጠ። ቦታ ፓልም ፌልትስቬገን 1 ቱነል ባና ግሉበን። ሰዓት ከ21 ሰዓት እስከ ለሊቱ 3 ሰዓት። በይበልጥ ለመረዳት በስልክ ቁጥር 0704855584 መደወል ይችላሉ። አዘጋጅ ኩኩሻ
Oh,
አድማጮቻችን በመግቢያው ፕሮግራማችን ላይ እንደገለጽንላችሁ ከዚህ በመቀጠል ደግሞ በአለፉት ሁለት ሳምንታት ካለፉት ሁለት ሳምንታት ቀደም ብሎ ነው መስለኛል በስዊድን የታስክ ፎርስ ወይንም ደግሞ የግብረ ኃይል ተወካይ የሆኑት ወይዘሮ መቅደስና እንዲሁም ኢትዮጵያ ውስጥ ስልጣን ላይ ያለው ኃይል ተወካይ የሆኑትን ባለስልጣን ውይይት ለአሜሪካ ድምጽ ሬዲዮ የሰጡትን ውይይት እናሰማችኋለን ባለው መስራት ከዚህ በመቀጠል እናሰማችኋለን ከ ውይይቱን ካሰማናችሁ በኋላ በዛሬው ዕለት የግብረ ኃይሉን ወይንም የታስክ ፎርሱን ተወካይ በቀጥታ ውይይት ከሳቸው ጋር ለማድረግ እንሞክራለን። በሚቀጥለው ሳምንት ፕሮግራማችን ደግሞ የኢትዮጵያ መንግስቱን ተወካይ የሆኑትን አምባሳደሯን ለማቅረብ እንሞክራለን። አድማጮቻችን እንግዲህ ወደ ቃለ ውይይቱ እንወስዳችኋለን።
የኢትዮ ስዊድን ግብረ ኃይል ያሰባሰባቸው ኢትዮጵያውያን በስዊድን የኢትዮጵያ አምባሳደር ላይ ተቃውሞ አካሄዱ ይላል በመንደርደሪያው። የግብረ ኃይሉ ሊቀመንበር ወይዘሪት መቅደስ ወርቁ ለአሜሪካ ድምጽ እንደገለጹት አምባሳደር ዮኒሸት ታደሰ ባለፈው ቅዳሜ አንድ የሙዚቃ ዝግጅት ወደሚካሄድበት አዳራሽ ሊገቡ ሲሉ ነው በርሳቸውና በተከታዮቻቸው ተሽከርካሪዎች ላይ ተበላሸ እንቁላልና አሳ በመወርወር ፕሮግራማቸውን ያስተጓጉሉት። አዲስ አበባ ያነጋገራቸው ወይዘሪት መቅደስ ያጋጣሚውን አጀማመር ከሚገልጹበት ይነሳሉ።
እዚህ ያለው ኤምባሲ ዌብሳይታቸው ላይ ማስታወቂያ ለጥፈው ነበር የሙዚቃ ምሽትና የቦንድ ስብሰባ ሽያጭ እንደሚያደርጉ።
ለመቼ?
ላለፈው ቅዳሜ።
እሺ።
እና ያንን የተመለከትን ኢንፎርሜሽኑ እንደደረሰን ይሄንን ስዊድን አካባቢ የሚገኙ አክቲቪስቶችን ማነቃነቅ ጀመርን። በዚህ በግብረ ኃይሉ ስር ማለት ነው። የት እንደሚደረግ ማን እንደሚያደርግ ማጣራት ጀመርን። ከሌሎች ኮሚኒቲ ጋራ ወይም ከሌሎች ድርጅቶች በዚህ ሀገር ከሚኖሩ ለማጣላት በመደረግ በሶማሌው ኮሚኒቲ ውስጥ የሚካሄድ ወይም በእነሱ የሚካሄድ ትምህርት ቤት ውስጥ ነው ይሄ ምሽት ይደረግ የነበረው። ይህም በማሰብ የትምህርት ቤቱን ዳይሬክተር ለማነጋገር ደብዳቤ ጽፈን አስገባን። ቀጠሮ ሰጠናቸው መልስ እንዲሰጡን በአራት ቀን ውስጥ። በርከት ብለን ነው የሄድነው ስናነጋግራቸው።
ደብዳቤው ምንድን ነው?
ደብዳቤ የሚለው ይሄ ተማሪ ቤት እንደመሆኑ መጠን ትምህርት ቤት ውስጥ ወጣቶች የሚማሩበት በነጻነትና ለሰው ልጅ የሚቆሙበት ትምህርት የሚያገኙበት እንጂ እንደዚህ አይነት ለሰው ልጅ መብት የሚያጠፉ እና ለዚህ ስርዓት ደጋፊዎች ሆኑ መረጃ ይዘን ሄደን አስረዳናቸው። እንደዚህ አይነት ሰዎች በትምህርት ቤት አካባቢ መኖር መፈቀድ እንደሌለበት ይሄንን መልስ ካልሰጡንና የሚደረገውን ምሽት ካልሰረዙ ያው ይሄ ሁሉ አክቲቪስት በዚህ ላይ አክሽን እንደሚወስድ ነግረናቸዋል።
እርምጃ እንደሚወስድ?
አዎ፣ አስፈላጊ እርምጃ እንደምንወስድ ነግረናቸዋል። ቦይኮት እንደምናስደርግ ተማር ቤቱ ነው እና ተማሪዎችና ወላጆች እንዲተባበሩን ጥያቄ ነው ያቀረው ነው። ከነሱ እንደወጣን ወረቀት የሚበተን ይዘን ነበረ። እዛው ለተማሪዎች ለአስተማሪዎች በዛ አካባቢ ለሚኖሩ ተማር ቤቱን ቦይኮት አድርጉ የሚል ምክንያቱም ከእንደነኝ የኢትዮጵያን ሕዝብ መብት ከሚረግጥ መንግስት ጋር አብሮ ይሰራል ትምህርት ቤቱ በሚል ወረቀት በተነን። ይሄ የሚደረገው ገንዘብ ነው የሚሰበሰበው። ይሄ ገንዘብ ተሰብስቦ በኢትዮጵያ ያሉትን ወገኖቻችንን የሚያስሩበት የሚገሉበት መሳሪያ ነው የሚገዙት የሚያፈኑበት ነው ይሄ ገንዘብ። ስለዚህ ለምን እንደዚህ አይነት ነገር ታደርጋላችሁ? በዚህ ላይ ደግሞ ሰሞኑን በወጋዴን ውስጥ የተደረገውን ጭፍጨፋ በሞቢል ሰዎችን ይዘን አሳየናቸው። በዛ እንግዲህ እናንተም ምንም ማድረግ አንችልም ብለው መለሱን። እኛም ያው ምሽቱ የሚጀምረው 20:30 ላይ ነበረ።
ማታ 2 ሰዓት ላይ እንደማለት ነው?
አዎ። ቅዳሜ ማታ እንግዲህ ጠበቅናቸው ተሰባስበን ማለት ነው። ሲገቡ ሲወጡ እናያለን። መግቢያ መውጫቸውን በደንብ አስቀድመን አዳራሹና ሄደን አይተናል። አርብ ለታ ወደ 300 የሚይዘው ነው ትልቅ አዳራሽ ነው የያዙትና ቀደም ብለን ገብተን ቤቱንም ያው በገማሳ አንዳንድ ቦታ ላይ አደረግነው ከመጀመሩ በፊት የነበሩት ማለት ሰራተኞቹ።
እናንተ እንዴት ገባችሁ እዛ አዳራሽ ውስጥ?
አዳራሹን እየሰሩ ናቸው። ምን ችግር አለ?
እሺ።
ከዛ እነሱ የሚያጸዳው ሰው ጠሩ። ያንን ሲያጸዱ ብዙ ሰዓት ፈጀባቸው። ከፕሮግራማቸውም ተቃውሰውባቸዋል ሰዓታቸው። የኋላውንም በር እንደዚሁ አበላሽተነው ስለነበረ አምባሳ አምባሳደሯ ስትመጣ ያው በቀጥታ በፊት ለፊት በርኛ በቆምንበት በኩል ነው የመጣችው። ያን ጊዜ ያው የእንቁላል እሩምታና የገማ አሳ ነው የተወረወረው
መኪናቸው ላይ።
አዎ መኪናውም ላይ የዛም አካባቢ በነበሩት አጅቦት የመጡ ሰዎች።
ለምን ሆነ ፖሊስ መጣ ምን ሆነ?
ያን ጊዜ እንግዲህ ከመኪና እንዳትወጣ ታገተች ማለት ነው። መውጣት አልቻለችም። ሌላ ፖሊስ መጥቶ እርዳታ ሰጥቷት እስክትወጣ ድረስ ሌሎች በሙሉ ለቀው መኪናዋን ሸሽተው እሷ ብቻ ነች መኪና ውስጥ ቁጭ ያለችው።
ወጣው ግን ገቦ ወደ አዳራሹ
መጨረሻ ላይ ያው ፖሊሶች መጥተው ደጋግፈው ሸፋት ነው አስገቧት።
ሰላማዊ ተቃውሞ ነው የሚሉኝ?
ሰላማዊ ተቃውሞ ነው።
መደባደብ ነው አልተባላችሁም?
በመደባደብ ደረጃ አይታይ። ሰላማዊ ትግል የሚታገሉ ሰዎች ከሚያደርጉት የትግል ስልት አንዱ ነው።
የእናንተ ተቃውሞ ግን ከዚህ ዝግጅቱ ከሚካሄድበት ቦታ ያስቀረው ሰው አለ?
በጣም በጣም በጣም። በዚህ ላይ ነው ትልቁ ነገር ካስደሰተን አንዱ በሰልፉም ላይ የነበሩት በቦይኮቱም በብዙ በሚዲያ ላይ ስለተበተነ በብዛት የመጣውም እየተመለሰ የሄደበት ሁኔታ ተፈጥሯል። ከራሳቸው ሰዎች ደጋፊዎች በስተቀር ቤቱ እንኳን 300 ሰው ሊገባ 100 የማይሞሉ ከ50 የማይበልጡ ሰዎች ናቸው ያየ ነው። ገንዘብ ሊሰበስቡ መጥተው ያው እንዳላተረፋቸውና ገንዘቡን የፈለጉትን ኪሳቸው እንዳላደረጉ ነው የሚያሳየው። ይሄ ነው ደግሞ ዋናው አላማችን እዚህ ዲያስፖራ እየመጡ የሚሰበስቡትን ገንዘብ ይሄንን ስርዓት ከሚደግፍ ጋር የሚደረገው ማንኛውም ግንኙነት ቦይኮት እንዲደረግ ነው የምናደርገው። ይሄ አንድ የማዳከምና የሰላማዊ ትግል አንዱ ነው ብለን ስለምናምን።
በሌላ በኩል ደግሞ አንዳንድ ሰው መብት ነው ይሄና ኢትዮጵያ መንግስት የሚደግፉም ኤምባሲውም ጭምር እዛ ላለው ለሚደግፋቸው ለሚመስላቸው ሰው ፕሮግራም ቢያዘጋጁ ያንን መከልከል መብትን መገደብ አይደለም ወይ? ለዲሞክራሲ የሚታገል ስብስብ ይሄን አይነት መሰረታዊ ዲሞክራሲ መብት ይነፍጋል ተብሎ ብትወቀስ ወይም እንዲህ አይነት ሐሳብ ቢመጣ ምን ትላላችሁ? ወይዘሮ መቅደስ።
እኛም ደግሞ መቃወም መብታችን ነው። በዲሞክራሲ ተመገነባ አይደለም። በእኩልነት ያልሆነ ፍትህ የሌለበት የኢትዮጵያን ህዝብ በመበዝበር ኢኮኖሚውን በግላቸው ቁጥጥር ስር በማድረግ በዘረኝነት በመከፋፈል ይሄ ስለሆነ ስንቱ ተገሏል እኮ ስንቱ ከቤቱ ተፈናቅሏል። እኩል መብት የለም፣ ፍትህ የለም። እኩል እኔንም እኩል ሲያደርገኝ ነው የእሱም መብት እኩልነቱ የሚከበርለት። የምንቃወማቸውም እኩል ስላልሆንና በፍትህ በእኩልነት በዲሞክራሲ ስለማያምኑ ነው። ሰው መግደል መብት አይደለም።
ምን ያህል ነበራቸው ወይዘሮ መቅደስ ስብስቡ ላይ?
ለፈለግነው አላማ በቂ ሀይል ነበረን ማለት ይቻላል።
በፖሊስ በኩል ምን የገጠማቸው ችግር የለም?
ለዚህ ነበረ አስቀድመን ሄደን አስፈላጊውን ኢንፎርሜሽን በኢትዮጵያ ውስጥ የሚደረገውን የፍትህ ጉድለትን፣ የሰዎች መገደልን፣ ይሄንን በሙሉ ለምን እንደምንቃወም አስረድተናቸው ተገንዝበውናል። ለአሁን ብቻ አይደለም ለወደፊቱም ለሚደረገው በእንደዚህ አይነት ሁኔታ የጥሩ የስራ ግንኙነት እንዲኖረን አድርገን ነው የሰራነው እና ምንም የገጠመን ችግር አልነበረም።
ወይዘሮ መቅደስ ወርቁን አመሰግናለሁ። አድማጮቻችን፣ ስቶክሆልም ወደሚገኘው የኢትዮጵያ ኤምባሲ ስደውል ያገኘሁት የተቀረጸ የስልክ መልእክት ስልኩ በስራ ላይ አይደለም የሚል በመሆኑ የዚያን ወገን መልስ ለዛሬ ማቅረብ አልተቻለም። እንዳገኘን ግን እናቀርባለን። በተያያዘ ዜና በኢትዮጵያ የሰብአዊ መብት ረገጣ በተለይም በተቃዋሚዎች ላይ እስራትና ወከባ እንደሚካሄድ
አድማጮቻችን፣ ከዚህ በመቀጠል ደግሞ ኢትዮጵያ ላይ ውስጥ ስልጣን ላይ ያለው መንግስት ተወካይ የሆኑትን በዚሁ በአሜሪካን ድምጽ ሬዲዮ የሰጡትን ቃለ ውይይት እናሰማችኋለን።
ግብረ ኃይል ያሰባስ ተቃውሞ አካሄዱ። አምባሳደሯ ባለፈው ሙዚቃ ዝግጅት ወደሚካሄድበት አዳራሽ ሊገቡ ሲሉ በእርሳቸውና በተከታዮቻቸው መኪናዎች ላይ የተበላሸ እንቁላልና አሳ በመወርወር ፕሮግራማቸውን አስተጓግለዋል ብለው የሰጡንን ማቅረባችን የሚታወስ ነው። አዲሱ አበበ በስዊድን የኢትዮጵያ አምባሳደር የሆኑትን ወይዘሮ የወይንሸትን አነጋግሮ ተከታዩን አዘጋጅቷል። አምባሳደሯ ነገሩን ከስረ መሰረቱ ላምጣልህ ብለው ይጀምራሉ።
ትንሽ ባክግራውንድ ልስጥክ ስለ ፕሮግራም። ኤምባሲያችን ተመሳሳይ ፕሮግራም ያለፈውን ዓመት አዘጋጅቷል። ባለፈውም ዓመት እንደዚሁ እነዚሁ ሰዎች ጥቂት የተወሰኑ ሰዎች ናቸው። እኛም እናቃቸዋለን፣ ኮሚኒቲውም ያቃቸዋል። እንደውም በቁጥር ልነግር እችላለሁ፣ በስምም ይታወቃሉ። ዋነኛዎቹ 4 ናቸው። የቀሩት 1-6-7 የሚሆኑ ደግሞ አሳይለም ሲከርሳሉ አብረዋቸው። እንደዚሁ ያለፈውን ዓመት ሊረብሹ መጥተው የስዊድሽ ፖሊስ ደብድቦ አባሯቸዋል። ምክንያቱም ከኮሚኒቲው ጋር ሊደባደቡ ስለሞከሩ ዘንድሮም ተመሳሳይ ነገር ነው ለማድረግ የሞከሩት። እኛ ፕሮግራሙን ስናዘጋጅ በህዳሴው ምክር ቤት ኮሚቴና አስተባባሪ ኮሚቴና በኤምባሲያችን አማካኝነት ነው። በዛው መሰረትም ፕሮግራሙን ለማስተዋወቅ ሞክረናል። በማስተዋወቂያው ላይ የአዳራሹን አድራሻ ስላገኙ አዳራሹን ባለቤት ሄደው ይሄን ፕሮግራም እንዳታስተላልፍ ካስተላልፍክ እንደዚህ እናደርጋለን ብለው የማስፈራሪያ እና የተለያዩ ነገሮች አደረጉ። ደብዳቤም ጽፈው ሄዱ። በግንባርም ተገኝተው ለማነጋገር ሞከሩ። ግን ያዳረሹ ባለቤት ፕሮግራሙን እንደሚቀጥልበትና መብታችን እንደሆነ ገልጾላቸው መልሷቸዋል። ተደጋጋሚ ሁለት ጊዜ ነው ሄዱት። የለጠፍናቸውን ፖስተሮች በመገንጠል የኛው ፖስተር ላይ ቦይኮት የሚል ጽፈው ለጥፈዋል። አርቲስት ነው አይደበበን ጋብዘን ነበር አይመጣም የሚል ቴክስት ሜሴጅ ማስተላለፍ ጀመሩ። መጨረሻ ሰው ሁሉ ቲኬቱን ገዝቶ ወደ ፕሮግራሙ ገባ። በጣም የሚያሳዝነው ሁሉም ኢትዮጵያዊ እኮ መብት አለው። ሲገባ የሚገቡትን ሰዎች ፎቶ ያነሱ ነበር። እኔ ወደ 3 ሰዓት ከመናምን ስደርስ just a 1 minute incident ልክ የኔ መኪና ደረሰ ተበታት ነው ነበር። የኔ መኪና የኤምባሲው መኪና መምጣቱን ሲያዩ ወዲያው ሁለት ጊዜ ነው 3 ጊዜ እንቁላል የበሰበሰ እንቁላል ወረወሩ። ፖሊስ ነበር እነሱ ደግሞ ቆሙበት ሲሄድ ተበተኑ። እኔ ገባው አለቀ። ይሄን የአንድ ደቂቃ incident እየደጋገሙ ለአምስት ደቂቃ ፕሮግራም አደረጉ። መኪናዬ ውስጥ ቁጭ አልኩ። አንድ ደቂቃ ነው ፖሊሶቹ እነሱን አባረራቸው ገባው። ፕሮግራሙ በትክክል ተካሄደ። ንግግር ማረጋውን አደረኩ። እኛ ከምንጠብቀው በላይ ነው የወጣው ሰው። ሰው ከመውጣቱ በፊት በጣም ነው የተደሰተው። ነዋይ ነበር፣ አሊ በሽር የሚባል የሶማሊኛ ዘፋኝ ነበር፣ ታጋይ ሹምዬ የትግርኛ ዘፈን ነበር። በጣም ደማቅ በዓል ነው ያከበርነው።
ተቃውሞ ነበር አልነበረም ነው ጥያቄው። መኖሩን አምነውልኛል። እርሶን መኪና ውስጥ ሆስቴጅ ወይም አግተው እንዳይወጡ በተቃውሞ የተነሳ እንዳይወጡ ቆይተው ነው የወጡት ይባላል። እርሶ ግን በአንድ ደቂቃ ወጣሁ ነው የሚሉኝ?
ይኸውልህ ነገርኩህ እኮ ሁለት ሶስት እንቁላል ወረወሩ። የስዊድሽ ፖሊስ በዛ በኩል ዞሮ ሄደ፣ ተበተኑ፣ እኔ ገባሁ። ታስቴ
የበሰበሰ እንቁላል ወረወር ብቻ ሳይሆን ቀደም ብለን አዳራሽ ውስጥ ገብተንም የገማ አሳ አስቀምጠን ሰራተኞቹ ሁሉ ለማጽዳት ብዙ ሰዓት ፈጅቶባቸው ነበር የሚል ነገር አላቸው። እሱን እርሶ ላውቁ ይችላሉ። ውስጥ የሚካሄደውን ጽዳት ግን ከዚህ ቀደም በነበረ ሰልፍ ተደብድቦ ፖሊስ ደብድቧቸዋል ብለውኛል። ይሄ እውነት ተፈጽሟል? ፖሊስ ድብደባ አካሂዷል ተቃዋሚዎች ላይ?
አዎ። እኔን ብቻ ሳይሆን ይሄንን ሌሎች የኮሚኒቲ ተወካዮችን መጠየቅ ትችላለህ።
እዚህም ሆነ በውጪ ፖሊስ ይደባደባል የሚለው ነገር ስለሚከብድ ነው። እርሶ ያዩት ከሆነ ጥሩ።
ሰውን አታክ ማድረግ ከጀመረ ፖሊስ ደግሞ ያንን ሰው ለመከላከል ያንን የመጀመሪያ ችግሩን የፈጠረውን ሰው በዱላ ደብድቦ ማባረር አለ።
እሺ፣ ይደበድባሉ ወይ ያስራሉ እንጂ ደበድቡ ይሆን ወይ ብዬ ነው። መልካም፣ እርሶ ያዩትን ነው የሚነግሩኝ።
ይሄንን ነው ያየነው።
ስብስብ የተካሄደበት አዳራሽ የሶማሊያ ዜጋ የሆኑ ሰዎች ናቸው ብለዋል። እውነት ነው ያ?
የሶማሌ ዜጋ ሆነ የስዊድስ ዜጋ ሆነ የማን ሆነ ዋናው አዳራሽ ውስጥ መግባታችን ነው።
የለም፣ ጥያቄ ግን እሱ አይደለም።
የትምህርት ቤት አዳራሽ ነው። እኔ የሶማሌ ዜጋ አዳራሽ መሆኑን አላውቅም።
እርስዎም እንዳሉት የፈለገው ሰው መጥቶ የፈለገውን ፕሮግራም መከታተል ይችላል፣ መብትም ነው። ይህን ጥያቄም ለትላንትናው እንግዳይ አቅርቤ ነበር እና ገዳዮች መብት የላቸውም ወይም መግደል መብት የላቸውም የመሳሰለ መልስ ነው የሰጡኝ። እርስዎ በአጠቃላይ ኢትዮጵያ ውስጥ የሰብአዊ መብት ረገጣ ይካሄዳል፣ ፍትህ የለም ብለው የሚነሱ ተቃዋሚዎች አሉና እንዲህ አይነት ጥያቄ ቢሮ ከዚህ ቀደም መጥቶ ያውቃል?
ተቃዋሚዎች ቢሮ የመጣው ያነጋግሩኛል። የፍትህ ጥያቄ እውነትም የፍትህ ጥሰት ካለ ግን የለም። አንተም የሰው መብት በመጣት አይደለም የምታስከብረው። የፍትህ ጥያቄ ችግር ካለ መነጋገር ነው። የኢትዮጵያ ውስጥ እንዲህ ችግር አለ መነጋገር ብለህ ኦፕሊ ቁጭ ብለን በጠረጴዛ መነጋገር ነው። ያ ይመስለኛል ዲሞክራቲክ ስርዓት።
የፍትህ እጦት መኖሩንማ የተባበሩት መንግስታት የሰብአዊ መብት አጥኚዎች ስፔሻሊስቶች ወይም የተለዩ ቡድን አባላት አረጋግጠው የኢትዮጵያ መንግስት በጸረ ሽብር ህጉ ታኮ የሚያደርገውን ወከባና እስረኞችን ያለአግባብ የመያዙን ጉዳይ በተመለከተ መግለጫ አውጥቶ ሰፊ መግለጫ እኛም ባለፈው ሳምንት አርብ ዕለት አስተላልፈናል። ይሄንን ግን እንዲህ አይነት ነገር ሲኖር ተቃዋሚዎች ጥያቄ ይዘው ይወጣሉና ከዚህ ቀደም ይሄን አይነት ጥያቄ እንዴት ነው ያስተናገዳችሁ ስለማለት ነው አምባሳደር።
የተባበሩት መንግስታት ድርጅት ኢትዮጵያ ውስጥ የሰብአዊ መብት ጥሰት አለ ብሎ ያወጣው ነገር የለም።
የተባበሩት መንግስታት ድርጅት የሚለውን አረማለሁ። የተባበሩት መንግስታት ድርጅት የባለሙያዎች ቡድን ነው።
ከዛ በኋላ እኔ ቢሮ መጥተው ለመነጋገር ፈቃደኛ ለሆነ ሰው ሁሉ ሁልጊዜ ቢሮ ክፍት ነው።
አምባሳደር እንሸት ታደሰ በስዊድን የኢትዮጵያ መንግስት አምባሳደር፣ ስለ ጊዜው በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
አድማጮቻችን፣ ከዚህ በመቀጠል ደግሞ እንግዲህ ከግብረ ኃይሉ ተወካይ ከወይዘሮ መቅደስ ወርቁ ጋር አጠር ያለ ውይይት ለማድረግ እንሞክራለን። ሃሎ ጠና አስጥልኝ።
ጠና አስጥልኝ እንደምን አደራችሁ?
ወይዘሮ መቅደስ?
አቤት ጠና አስጥልኝ።
ጠና አስጥልኝ ጠና አስጥልኝ በጣም እናመሰግናለን ፈቃደኛ በመሆኑ በዚህ ሰዓት ለአጭር ጥያቄና መልስ ተዘጋጅቶ ፈቃደኛ በመሆኑ ወይዘሮ መቅደስ የሁለታችሁንም ውይይቶች አዳምጠናል። እኔንም የስራ ጓደኞች ትንሽ እንትን ያለን መደባደብ የሚለው የፖሊስ ኃይል በተለይ አሁን የመጨረሻውን ስብሰባ ተበታትናችሁ እንደነበራችሁ ስትሰበሰቡ ተበታትናችሁ ነበር። አምባሳደሯ ሲመጡ ሰብሰብ ስትሉ ላንድ ይቀያል ወረወራችሁ። ከዛ ፖሊሶች ወደ እነሱ ሲሄዱ ሊያባሯቸው ተበታተናችሁ በዛው አምባሳደሯ ገቡ። ይሄኛውን አባባል እንዴት ነው እናንተ የምታውት? ተበታትናችሁ ነበር መጀመሪያውንም? ወለከ አምባሳደሩ ወስመቱ ላንድ ሰዓት ላንድ ደቂቃ ያህል ላንድ ደቂቃ ያህል ትንሽ ሁለት ምናምን እንቁላል ወረወራችሁ ወዲያው ፖሊሶች እናንተን ወደ እናንተ ሲሄዱ
ሌላድም ጻለ በመሃል
እናንተን ሲያባሯችሁ ፖሊሶቹ ወደ እናንተ ሲመጡ ሊያባሯችሁ ተበታተናችሁ ነው ያሉት። እና ይሄን እንዴት እንደዚህ ነው የሆነው?
አመሰግናለሁ እኔም ይሄንን እድል በማግኘቴ። እንግዲህ ወይዘሮ ወይንሸት እንዳሉት እኔም ከስረ መሰረቱ ላምጣል። የሆነው በመጀመሪያ ደረጃ እኛ እንደ አይነት ነገር ስንሰራ የምንኖረው ዲሞክራቲክ ያለበት ዲሞክራሲ አገር ነው፣ ህግ የበላይነት ያለበት አገር ነው። ፍቃድ አስፈቀደን ነው። ከፖሊስ ጋር ጥሩ ትብብር አለን። ለነሱም ያለውን ሁኔታ አስረድተናቸው ነው እዛ የነበር ነው። ፖሊስ መጥቶ እኛን የማባረር በተለይም በሰላማዊ ፍቃድ አስፈቀደው የወጡትን የማባረር መብት የለውም፣ የመደብደብ መብት የለውም። ወይዘሮ ወይንሸት በሀገር ውስጥ ያለውን ህግና ደንብ ያወቁ አይመስለኝም። እኛን ያባረረንም የደበደበንም ማንም ፖሊስ የለም፣ ሊኖርም አይችልም። ለነገሩ አይደንቀኝም ወይዘሮ ወይንሸት ይሄንን ቢሉ፣ ምክንያቱም ያው የመጡበት ስርዓትና የሚኖር የሚያስተዳድሩት ህግ የሚባል ቃላት በአፋቸው ውስጥም አይኖርም አያውቁትም። እዚህ መጥተው ፖሊስ መደብደብ አለበት ያውም አነጋገሩ አለበት ብላ ነው ትዕዛዝ የምትሰጠው። የዚህ ስርዓት የኢትዮጵያ ህዝብ እነሱ ባስቀመጡት ህገ መንግስት እንኳን መብቱን ተጠቅሞ የመናገር የመሰብሰብ ተቃውሞውን እንኳን ማሰማት አይችልም። ምንድነው የሚያደርጉት? ልክ አሁን ወይዘሮ ወይንሸት እንዳሉ መደብደብ ነው። እሷ ብትሆን ዛሬ እዛ ቦታ የተቀመጠችው እኛን ፖሊሶች አዛ የከማስገደልም የማትመለስ መሆኗን ነው።
ወይዘሮ መቅደስ ላቋርጦትና በቀጥታ ጥያቄው እሳቸው ያሉትን ሰምተናል። ፖሊሶች ወደነስ ወደናንተ ስቴድ ሲሄዱ ተበታተናችሁ። እንግዲህ ምንድነው እንደዚህ ሲገልጹት ምን ማለት ነው? ፖሊሶች ወደናንተ ሲሄዱ አካሄዳቸው እናንተን ለማባረር ነገር ነው ማለት ነው ከተበታተናችሁ። ይሄ ሆኗል ወይ? ፖሊሶቹ እናንተን ለመበተን ነበር ወይ አመጣጣቸው? ለመበተን ሞክረዋል ወይ? እናንተም ተበታተናችኋል ወይ?
አረኛ አልተበታተንም። ፖሊሶችን መጥተው እኛን ለመበተን አልሞከሩም። እኛን እንቁላል ስንወረውር ፍንጣሪ እንዳይነካቸው እኛ ላይ አትወርውሩ ነው ያሉት።
ማን? ቆይ እኛ ላይ አትወርውሩ ማን ነው ያለው? አምባሳደሯ ናቸው
ፖሊሶቹ?
አሀ መብታችሁ ነው ያኛውን መወርወር፣ እኛን ብቻ እንዳትነኩ ነው ያሉት?
አዎ እኛ እናቃለን፣ እናንተ ህግ ጠባቂዎች ናችሁ፣ እናንተን አይደለም እኛ እየወረወርን ያለ ነው፣ እናንተን አይነካም ብለን መሰጠናቸዋል። እዛው
ባጭሩ ፖሊሶቹ ያሉት እኛን በእንቁላል አትምቱን ነው ያሉት። ባጭር አማርኛ እናንተን ለመበተን አይደለም የመጡት።
በፍጹም እዛው ቆመው ነው የዋሉት። ምን ሊበትኑ ይመጣሉ?
ኦኬ ወይዘሮ መቅደስ
ሰዓት ነው እዛ የነበር ነው።
ወይዘሮ መቅደስ አራት ናችሁ እንደተባለው፣ እንግዲህ አምባሳደሩ ያሉትን ነው የምለው። አራት ናችሁ ዋናዎቹን የምትታወቁት አራት ናችሁ። አምስት ስድስት አሳይለም ሲከርሱ አሉ እሳቸው እንደሚሉት። ስለዚህ የሚያስረዱናል አራታችሁ
እኮ ዛሬ ስልጣን ላይ የተቀመጡት ሰባት ሆነው ጀምረው ነው። እኛ ከነሱ የበለጥን። ሁለተኛ
ቆይ ወይዘሮ መቅደስ ይሄን ሲሉ ማመን ሆኖ አራት ናቸው ያሉትን ማመን ሆኖ እነሱ ሰባት ሆኖ ነው የጀመሩ
ማመን አይደለም ልክ እንዳሳቸው እንዳሉት
ኦኬ
ልግለጽልዎት ነው
በጣም አመሰግናለሁ ይከተሉ
ሁለተኛ ካነጋገራቸው 6 7 የሚሆኑ አሲስ ሊከሮች ናቸው ማለታቸው እነኚህ ወገኖቻችን ለምንድን ነው እዚህ አሲል የጠየቁት የሚለው ነው ማሰብ የነበረባቸው እኛ በዛ ወቅት ለወጣንለት ሚሽን በቂ ሰው ነበረን 10 ሆነ 5 ሆነ አንድ ሰው እኮ ብዙ ነገር ይሰራል እንኳን ከዛ በላይ እሳቸው እንደቆጠሩት ይሄ ማለት እኛን እናቃቸዋለን 4 5 ነው እኛ መቻጣ ነው እንደሚያቁን እኮ እኛም በደንብ ነው የምናቃቸው ምንም ችግር የለው ግን በቂ ኃይል ነበረን ይሄ ነው ዋናው ማለት
ወይዘሮ መቅደስ ውይይቴን ከማቋረጥ በፊት አጭር ውይይት ነው ያልኩት አንዳንድ ነገሮች ግልጽ እንዲሆኑን ነበር የፈለግነውና አላማችንን የተነሳችሁበትን አላማችንን መተዋል ይላሉ ያደረጋችሁት ሰላማዊ ሰልፍ ተሳካ ነው ይላሉ
አዎ
በመጨረሻ ሌላ አንድ ጥያቄ አሁን ሲናገሩ የሰማሁት የሶማሌ ኮሚኒቲ በሚያካሂድበት ትምህርት ቤት የሚለው ቃል እሱን ነገር ክሊር ማኑ በደም ሊያስረዱን ይችላሉ ይሄ ትምህርት ቤት የሶማሌ ኮሚኒቲ የሚያካሂድበት ትምህርት ቤት ነው
አሁን በሶማሌ ህብረተሰብ ወይም በሶማሌዎች የሚተዳደር ትምህርት ቤት ነው ሄደን አነጋግረናቸው የአስተዳደሩ ይሄንን የሚያስተዳድሩትን ሰዎች አነጋግረናቸው ይሄን በግልጽ ነግረውናል በስብሰባውም ላይ ነበር
እናንተ ታው የምታውቁት ነገር አለ እንግዲህ አምባሳደሯን መልካም ፍቃዳቸው ከሆነ በሚቀጥለው ሳምንት ቢሮአችንም ለተቃዋሚዎችም ግልጽ ነው ክፍት ነው ስላሉ እኛ ደግሞ ተቃዋሚ ብቻ ሳይሆን ፋክት ማውጣት ስለምንወድ ፋክት ብቻ የተቃዋሚ ድርጅትም አንልም ራሳችንን ፋክት ማውጣ ፋክት የሚይዞ የሚሰራ ሚዲያ ነው በፋክት ለማውጣት እሳቸውንም እናቀርባቸዋለን ብለን ተስፋ እናደርጋለን እናንተ ግን ይሄንን ኢትዮጵያ የገንዘብ ማሰባሰቢያ መንግስት ገንዘብ የሚያሰባስብበት እንትን በሶማሌ ኮሚኒቲ አዳራሽ ውስጥ ያደረጉበት ምክንያት የምታውቁት አለ?
እኛ የምናቀው ነገር ቢኖር እንደምናቀው ሁላችንም እንደምናቀው ከዚህ በፊት 2-3 ጊዜ የተደረገ አጋጣሚ ነበር የዚሁ አይነት ሁኔታ። አሁን ግን ወጣ ብለው ከከተማው ውጪ በሌላ ስም አዛውረው ለዓለመታወቅ ለመደበቅ የተደረገ ነው ሁለተኛ ከዛም በላይ ደግሞ እርስ በርስ የኢትዮጵያን ህዝብ የሚያጣሉት እንዲያደረጉ ነው ካንዱ ሸሽቶ ካንዱ ጋር እየገቡ ለማጣላት የተደረገ ነው ሌላ ምንም ምክንያት አይኖረው በዛ አካባቢ ደግሞ ከሌላ ከተማ ሁሉ በመኪና እንደመጡ እናቃለን አላጋ
እነማን ናቸው የመጡት ከሌላ ከተማ ስዊድኖች
አራይ
ኢትዮጵያኖች ማን ነው የሶማሊኛ ተናጋሪ ወገኖቻችንን ነው የሰበሰቡት ማለት ነው
ማለት ይችላል በብዛት ያገኘናቸው እነሱ ነው
ኦኬ እኛም እንግዲህ ቪዲዮውን አይተናል እዛ ላይ ይሄንን ያላየ ወገን ካለ ማየት ይችላል ግን እንዴት አርጎ ሊነግሩን ይችላሉ ቪዲዮውን ለአድማጮች የት ላይ ማየት እንደሚቻል
በዩቲዩብ ላይ በተለያየ ሚዲያ ላይ ወጥቷል በዛሃብሻ በኢሳት ላይ ወጥቷል በመላው ዓለም ተለቋል ምንም በየቦታው ማለት ይቻላል
ኦኬ ወይዘሮ መቅደስ ወርቁ በዛሬው ለተኛ ጋር ሆነው ይሄን አጭር መግለጫ ስለተጡን በኢትዮጵያ ድምጽ ሬዲዮ አድማጮችና በስራ ጓደኞች ስም ከፍ ያለ ምስጋና ያቀርባለሁ ጌት ሊንክ አድማጮቻችን በሚቀጥለው ሳምንት በተደጋጋሚ እንደገለጽነው የኢትዮጵያ ስልጣን ላይ ያለው መንግስት የሚወክሉት አምባሳደር ወይነሽት ታደሰን ይዘን ለመቅረብ እንሞክራለን እስከዛው እስከ ፕሮግራማችን ድረስ ከኛው ጋር እንድትቆዩ ተፈናል
መጣውችም ሳይከብደን ይርምጫ በሰባደረጃው
አድማጮቻችን የኢትዮጵያ ብሔራዊ ቡድን በትናንትናው ዕለት በማሊ ቡድን 2-0 በራሱ ከተማ በአዲስ አበባ ላይ ተሸንፏል በሚያሳዝን ሁኔታ የብሔራዊ ቡድናችን በአንድ ሰሞን ከፍተኛ ብሔራዊ ስሜትን ቀስቅሶ ወጣቶች የኢትዮጵያን ማሊያ እየለበሱ የዋሊያ ማሊያ እየለበሱ መዞር ጀምረው ነበር። አሁን ግን ትንሽ አንገት ወደ መድፋቱም ደርሰናል። እንደውም አድማጮች እየደወሉም ለምን እንደ ይሄን ዜና አላሰማችሁት ብለውናል። በርግጥ ማከላችን የስፖርት አዘጋጃችን ስለሌለና ብዙም ስንት ስላልንበት ነው እንጂ ዜናው መጠናቀ መቅረብ የነበረበት ነው። መርሶ እንዴት ታይዋለህ?
ያው
የስፖርት አላፊያችንን ፈልገን ልናገኘው አልቻልንም። እስቲ እኔ እናንተ
ቢሆንም ከዚህ በፊት የኢትዮጵያ ብሔራዊ ቡድን ያው ካለፈው አመት ለዚህ ለዓለም ዋንጫ ማጣሪያና በአፍሪካ ዋንጫ ደግሞ ከ30 አመት በኋላ በመሳተፋ የኢትዮጵያ ሕዝብ
ደስ ብሎት
በጣም ከፍተኛ ደስ ብሎት ነበረ እና በዛ ጊዜ ደግሞ የነበሩት አሰልጣኝ
አቶ
ሰውነት ቢሻው በጣም ለብሔራዊ ቡድኑ ከፍተኛ አስተዋጽኦ አድርገው ነበር እና የሳቸውን ከዛ በኋላ ለምን እንደቀየሯቸውና በነጭ አሁን እንግዲህ ተቃውሞ ይደረሰባቸው
ራሳቸው
ይሻላል ተብሎ
ጉድ አደረጉ ነው።
እንደውም በትናንትና ሁለት ብዙ በፌስቡክ ላይ ይወጡ እና በተለያዩ ድረገጽ ላይ ሪስፔክት ሰውነት ቢሻው ምናምን እንደውም አንድ ግጥም እንትና የናቲ እሱ እንትን ላይ ነው ያየው ተፌስቡክ እንትን ላይ ነው እና አንዲት አራት እንትን መስመር የሆነች ግጥም አይቼ ነው መስል አንብባት
አጠራ አርጋ አንብባትና
እንጠብቀናለን። ሀገር ኋላ ቀረች፣ ትውልድ ኋላ ቀረ፣ ጥቁር ጥቁር እንጣላ ነጭ እያፈቀረ፣ እኛ ኋላ ቀረን ሌላው ዓለም ዘመነ፣ 90 ሚሊዮን ፈረንጅ ያመነ ይልና ከስሩ ሪስፔክት ሰውነት ቢሻው ይላል።
አድማጮቻችን ይሄንን የኢትዮጵያ ብሔራዊ ቡድንን ውጤት እና ያመጣውን የአንገት መድፋት ሁኔታ በተመለከተ በሚቀጥለው ሳምንት ስፖርት አላፋችንን ይዘን እንቀርባለን። አሁን አንድ አጠር ያለ ውይይት ስላለን ወደ ለንደን የስልክ መስመራችንን እናዞራለን። ሃሎ ጤና ይስጥልኝ። ሃሎ
ሃሎ
ጤና ይስጥልኝ። ይሰማል?
በደንብ አይደለም የምሰማ አመድ አዘድ በደንብ አይሰማም።
አሁንም አይሰማም? ቆይ ወይንም ልቀይር መሰለኝ ወንበር ልቀይር በደንብ ካል አሁንማ ጭራሽ ተደነጠለ። ዘላለም ከኔ ጋር ነህ?
አሁን ይሰማል?
በጣም ቆንጆ። ኦኬ አድማጮቻችን፣ በኖቬምበር 7 በአውሮፓ የሚኖሩ ኢትዮጵያውያን ወደ ብራስልስ በመጓዝ ታላቅ ሰላማዊ ሰልፍ ለማድረግ በዝግጅት ላይ ናቸው። በተለያዩ የሚዲያዎች ላይ ፌስቡክም የተለያዩ እንትኖች ላይ ይሄ ነገር በሰፊው እየተወያዩበት ነው። ይሄን በተመለከተ ምን እንደሆነና ምን እንደታሰበ ዛሬ ከዘላለም ከለንደን ካዘጋጆቹ አንድ ወንድሜ ነው ከሱ ጋር ውይይት እናደርጋለን። ጤና ይስጥልኝ ዘላለም በድጋሚ ምንድነው እስቲ አጠር አድርገህ ስለዚህ ጉዳይ ብታስረዳን።
ኦኬ እንግዲህ ይሄ የአውሮፓ አቀፍ የሆነው ሰልፍ ከዚህ በፊት ለንደን ላይ አድርገነው የነበረው ሁለተኛ ክፍል ነው። ዋና ይሄንን የምናደርግበት ምክንያት በሀገራችን ያለው የሰብአዊ መብት ረገጣ ለሁላችንም እንግዳ አይደለም እየቀጠለ መምጣቱ። ነገር ግን ከዛ ባለፈ ሁኔታ አሁን በሀገራችን ያለው አገዛዝ የአፈና መረቡን በማስፋት በውጭ ሀገር ድረስ በመሄድ የአውሮፓ ዜጋ የሆኑ ለነጻነት ጥያቄ ያነሱ ኢትዮጵያውያንን እያፈነ ወደ ሀገር የሚወስድበት ሁኔታ ላይ የደረሰ በመሆኑ አባል አገሮች ብቻ ሳይሆኑ የአውሮፓ ማህበርም ዜጎችን የመከላከል ኃላፊነት ያለበት በመሆኑና በተለይም ደግሞ ለኢትዮጵያ መንግስት ከፍተኛውን እርዳታ ከሚያደርጉት አካሎች መካከል አንደኛው የአውሮፓ ማህበረሰብ በመሆኑ የሚያደርገውን እርዳታ ከሰብአዊ መብት መስፈንና ከመልካም አስተዳደር መኖር ጋራ በቀጥታ በተቆራኘ መንገድ የማያደርገው ከሆነ እና የዜጎቹን አፈና ደግሞ እንዲከራከርና እንዲያስለቅቅ ለማሳሰብ የተጠራ ሰልፍ ነው። ይሄ እንዳልኩት አውሮፓ አቀፍ ሰልፍ ነው። እንግዲህ በአላማ ደረጃ አንደኛ በመላው ዓለም ላይ የተንሰራፋ ያለውን የውያኔ ያፈና መረብ በተመለከተ ቁጣችንን ለመግለጽ፣ ሁለተኛ ከዚህ ቀደምም በቅርቡ በአውሮፓ የሰብአዊ መብት ጉባኤ ላይ እንደተመለከታችሁት ኢትዮጵያ ውስጥ ያለውን ያፈና ሁኔታ በከፍተኛ ሁኔታ የአውሮፓ ማህበረን የሚያሳስበው መሆኑን በተለይም የአቶ አንዳርጋቸው ጽጌን አፈና ተከትሎ የቀረበው ትልቁ ጉባኤ ያንኑ ነው የሚያስረዳው እና የአውሮፓ ማህበረሰብ ይሄን ነገር በጣም እንዳሳሰበው ገልጿል። እና ያንን በተጨማሪ እንደገና ለማሳሰብና የአውሮፓ ማህበረሰብ በኢትዮጵያ መንግስት ላይ ከፍተኛ ጫና እንዲያደርግ የራሱን ህገ መንግስትና ሰብአዊ መብትን እንዲያከብር ለማድረግ ከፍተኛ ጫና እንዲያሳድር ለማድረግ ከአውሮፓ ከመላ አውሮፓ የተገኙ ኢትዮጵያውያኖችና ኢትዮጵያውያን ወዳጅ የሆኑ የነጻነት ተሟጋቾች በሙሉ የሚገኙበት ስብሰባ ነው። ብራሰልስ በአውሮፓ ፓርላማ ፊልድ ለፊት በኤክስተርናል አክሽን ሰርቪስ ጽህፈት ቤት ላይ የሚደረግ ሰልፍ ነው። እና እንዳልከው አህመድ አንተም በፌስቡክም በድረገጾችም ላይ ይሄ ነገር አይ ቲንክ እስካሁን ያልወጣ ከሆነ ያላያችሁ ከሆነ አይ አም ሹር ዊዝ ዩ ዊል ሲ ኢት ኢን ዘ ኔክስት ዴይ ኦር ቱ። እና በየሀገሩ ይሄ ነገር በማስተባበር ደረጃ ኮንታክት ቁጥሮች አሉ እዛ ላይ የተገለጹ፣ እነሱን ኮንታክት ቁጥሮች በመደወል ወደ ሰልፉ እንዴት አድርጋችሁ እንደምትመጡ በመላው አውሮፓ የምትገኙ ኢትዮጵያውያን በሙሉ ያንን ነገር ኦርጋናይዝ ማድረግ ትችላላችሁ።
ዘላለም መግቢያው ላይ ስትናገር ይሄ ባለፈው ጊዜ ለንደን ውስጥ የተደረገውን ሰላማዊ ሰልፍ ሁለተኛ ክፍል ነው ብለህ ነበር። ያለፈው ጊዜ ነፍሳቸውን ይማርና ሟቹ አቶ መለስ ዜናዊ በዛ ለንደን በተደረገው የዓለም አቀፍ ስብሰባ ላይ ተገኝተው ከፍተኛ ሰላማዊ ሰልፍ ተደርጎ ነበር። በጣም ሞቅ ደመቅ ያለ ነበር። እሳቸውም ከመገረማቸው የተነሳ እኔ ስመለከት አንገታቸውን በመስኮት እንዴት አድርገው ነው ያንን ሰላማዊ ሰልፍ ይመለከቱ ነበር ትዝ ይለኛል። እንደውም አንድ ፎቶ አለ። እንደዛ አይነት የሞቀ ሰላማዊ ሰልፍ የሚደረግ ይመስላል ብራሰልስ ውስጥ። አሁን እሳቸው የሉም፣ እሳቸውም ተወካዮች አይመጡም። እንዴት ነው
አመድ? ትክክል ነህ። ያንን ከዚህ በፊት ያደረግነው በጂ8 ሰሚት ላይ የተደረገ እዛ ላይ የተደረገ ሰልፍ ነው። እኔ እንዳውም በቅርቡ ክፍል 2 በለንደን የተደረገው ነው ብዬ የምለው ለንደን ላይ በቅርቡ በጁላይ ትልቅ አውሮፓ አቀፍ ሰልፍ አድርገናል። የብዙ የአውሮፓ ሀገር ተወካዮች የተገኙበት በከፍተኛ የአውሮፓ የእንግሊዝ ጠቅላይ ሚኒስትር ጽህፈት ቤት ፊት ለፊት እና በእንግሊዝ ፓርላማ ፊት ለፊት ለአምስት ሰዓታት ያህል የቆየ ሰልፍ በከፍተኛ ሰልፍ መንገድ ሁሉ ተዘግቶ በጣም የእንግሊዝን ህዝብ ቀልብ የሳበ እና ከዚህ በፊት ካደረግናቸው ሁሉ እና አይ ቲንክ በከፍተኛነት ከምንቆጥራቸው ሰልፎች መካከል ነው በቅርቡ ያደረግነው ሰልፍ እና የዛ ክፍል 2 ነው ማለት ነው። እንዳልከውም ከዚህ በፊት በጂ8 ሰሚት ላይም ደግሞ ካደረግነው ጋራ የሚነጻጸር ሰልፍ ማዘጋጀት ምንም የሚሳነን ነገር የለም። በእውነቱ በሀገራችን ላይ እየደረሰ ያለው ግፍና መከራ እየበዛ ከሄደ በቃ የምንልበት ጊዜው አሁን ነው መሆን ያለበት እና ለዚህ ነገር ይሄ ነገር የሚያንገበግበው ሰው ሁሉ ዝም ብለን የቤታችን ቁጭ ብለን ከንፈራችንን መምጠት ሳይሆን ቁጣችንን ለመግለጽ የአውሮፓ ዜጋ ሆነን በራሳችን ታክስ ገንዘብ የሀገራችን ዜጎች የሚታፈኑበትን ሁኔታ ዝም ብለን የምንመለከትበት ሁኔታ ሊኖር ስለማይገባ ማንኛውም ነጻነትና ፍትህ አፍቃሪ የሆነ ኢትዮጵያዊ በሙሉ በእኔ ስም የሚከፈለው ገንዘብ ድሀ ዜጎቼን ሊያፍንበት አይገባም የኢትዮጵያ መንግስት የሚለውን ድምፅ ለማሰማት በቦታው ላይ እንዲገኝ ጥሪያችንን እያቀረብን፣ እርግጠኛ ነኝ በየሀገሩ የሚገኝ ኢትዮጵያዊ በሙሉ ከሀገሩ አልፎ በአውሮፓ ፓርላሜንት ደረጃ እዚህ ሰልፍ ላይ ይገኛል የሚል ተስፋ፣ ትልቅ ተስፋ አለን እና በከፍተኛ ሁኔታ እየተዘጋጀንበት ነው ያለ ነው። እንዳልኩት ፖስተሩ ላይ ቁጥሮች ይኖራሉ፣ በየሀገሩ ያሉ ቁጥሮች፣ ይህንን ነገር ኦርጋናይዝ የሚያደርጉ ሰዎች ሎጂስቲኩን በተመለከተ እነሱን ሰዎች በማግኘት ቦታው ላይ ለመገኘት እና ድምፁን ለተቀማ ኢትዮጵያዊ ህዝብ በሙሉ የሱን ድምጽ ለማሰማትና የነጻነት ጥያቄ ለማቅረብ ሁላችንም እንድንገኝ አሁንም በድጋሜ በአስተባባሪው ስም ጥሪ አቀርባለሁ።
ዘላለም እኛ የኢትዮጵያ ድምጽ ሱዳን የሚገኝ የኢትዮጵያ ድምጽ ሬዲዮንም በሚቀጥሉት ፕሮግራሞቹ በተደጋጋሚ እነዚህን በተለያዩ ሀገሮች የሚገኙ ተወካዮችን እየደወለ ለማቅረብ እንደሚሞክር ቃል እንገባለን። ዛሬ እንኳን ስዊዘርላንድ ሞክረን ነበር አልተሳካልንም። በሚቀጥሉ ሳምንቶች እናደርጋለን። ከኔ ጋር ነው ዘላለም። ሌላው ባለፈው ለንደን የተደረገውን ሰላማዊ ሰልፍ በተለያዩ ሚዲያዎች አይተናል። በጣም የተሳካና በጣም ታላቅ እንደነበረ እኔም ራሴ ለመገንዘብ ችያለሁ። የሚያሳዝነው ግን ከኛ አካባቢ ሰው የመጣል መሰለኝም ከስዊድን። በሱ በጣም እናዝናለን። አሁን ግን በኖቬምበሩ ላይ ኢትዮጵያኖች ከስዊድንም እንደሚሄዱ ባለሙሉ ተስፋ ነኝ። በተለይ ስዊድን በዓለም ደረጃ ኢትዮጵያኖች ባሉባቸው ሀገሮች በሙሉ ደረጃ በታላቅ በዚህ ለህዝብ በመጨነቅ ለህዝቡ ጥሎት ለመጣው ወይንም ካብራኩ ለመጣው ኢትዮጵያዊ ውጭም ቢኖር የሚታገል ህዝብ መሆኑን በተለያዩ ጊዜቶች ያሳዩ ስለሆነ አሁን የሚደክምበት ምክንያት አይታየንም። በተቻለ መጠን ከዚህም እንደሚሄድ ባለሙሉ ተስፋ ነን። እናንተ ይሄንን ያዘጋጃችሁት የሆነ ከዚህ በፊት አስታውሳለሁ ዓለም አቀፍ የሆነ አንድ ኮሚቴ ነበር። ለምን ዓለም አቀፍ የሆነ ነገር ኮሚቴ አቋቁማችኋል ወይስ እንዴት ነው ይሄን ነገር ያዘጋጃችሁት? ከተለያዩ አካባቢዎች የተሰባሰባችሁት?
ይሄ ከዚህ ቀደም የነበረው አሁንም ያለው ዓለም አቀፍ በኢትዮጵያ የሰብአዊ መብት እና የፍትህ ግብረ ኃይል ነው። በእንግሊዝኛው አድቮኬሲ ፎር ሂውማን ራይትስ ኤንድ ጃስቲስ ኢን ኢትዮጵያ የሚባለው ነው። ያ ግብረ ኃይል ነው። አሁንም ያ ግብረ ኃይል እንደ በፊቱ እንደው በጣም በሞቀ ሁኔታ የሚንቀሳቀስ ባይሆንም ግብረ ኃይሉ አለ። ይህ ግብረ ኃይል ነው አሁንም ይሄንን የሚያዘጋጀው። በሰሜን አሜሪካም የሚደረገው በአውስትራሊያም የሚደረገው የዚሁ ሶርት ኦፍ ቅርንጫፍ ነው እና እንዳልኩት በእውነቱ በቀጣይነት ማድረግ የሚገባን ነገር እስካሁን ድረስ ማድረግ ባለመቻላችን መቼም ሁላችንም ያው ለዚህ ተጠያቂ ልንሆን እንችላለን። ነገር ግን አይ ቲንክ አሁን እንደገና ነገሩ ሰርቶ እያንሰራራ ያለበት ሁኔታ ስለሆነ ማንም ይሄ የማንም የፖለቲካ ፓርቲ እንትን አይደለም። ለሰብአዊ መብትና ለፍትህ የሚታገል ግብረ ኃይል ነው። የሲቪክ ማህበራት ኮሚኒቲዎች እንዲሁም የተለያዩ የፖለቲካ ፓርቲ አባሎች በሰብአዊ መብትና በነጻነት ጥያቄ ላይ አብረው የሚሰሩበት ግብረ ኃይል በመሆኑ ይሄ እከሌ ነው እከሌን ያዘጋጀው እከሌን ያዘጋጀው የሚባል ነገር አይደለም።
በጣም ቆንጆ
ኢትዮጵያዊነት የሚንጸባረቅበት ግብረ ኃይል ነው እና በዚህ ላይ መጥቶ መስራትም መሳተፍም የሚፈልገውም ሰው ካለ እባካችሁ አሁንም እኛ ጥሪያችንን እናቀርባለን። በራችን ክፍት ነው። እባካችሁ ተባበሩን።
ዘላለም
ካለ ሁኔታ ድምጹን ለማሰፋ ቤት
ዘላለም ሰዓታችን እየደረሰ 2 ደቂቃ ነው የቀረችኝ። እጅግ በጣም እናመሰግናለን። በተለያዩ ሀገሮች የሚገኙ የዚህን ግብረ ኃይል ተወካዮች እናነጋግራለን። ወደ እናንተም ጋር ተመልሰን የምንመጣበት ሁኔታ ሊኖር ይችላል። የተሳካ እንደሚሆንላችሁ ባለሙሉ ተስፋ ነን። ስዊድን ያለውም ኢትዮጵያዊ ለዚህ እንደሚሰለፍ እርግጠኛ ነን። ጤና ይስጥልኝ ዘላለም፣ መልካም እድል።
በጣም አመሰግናለሁ። ቸሪክ ተመን ለትብብራችሁ እናመሰግናለን።
ችን እንግዲህ የዛሬው ፕሮግራማችን ይሄን ይመስል ነበር። በሳምንት ፕሮግራማችን እስከምንገናኝ ድረስ ተናስተልን ይያልን። በሳምንት ፕሮግራማችን ዛሬ ጀምረን ባጭሩ ያቋረጥነውን የኢትዮጵያ ብሔራዊ ቡድንን ሁኔታ በተመለከተ ካድማጮችም ጋራ ውይይት ለማድረግ እንሞክራለን። ምን መደረግ አለበት የሚለውን አድማጮችም ሐሳባቸውን እንደ ኢትዮጵያዊነታቸው መግለጽ ይችላሉ። የእግር ኳስ አዋቂዎቻችንንም ለማቅረብ እንሞክራለን። እንግዲህ አድማጮቻችን እስከ ሳምንት መልካም ሳምንት የምንላችሁ እኔ አህመድና
መርሶን ድማገኝ
ሙሉ ጌታ
ጤና ይስጥልን።